በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ኢትዮጵያችን ለዘመናት ስሟን በክፉም በደጉም ያስጠሩ በርካታ ውጣውረዶችን ያለፈች አገር ናት። በአራቱም ማዘናት በተለያዩ መልካ ምድራዊ አሰፋፈር ውስጥ ሆነው በዘር፣ በሃይማኖት፣ በቋንቋ፣ በባህል፣ በፖለቲካ አቋምና በመሳሰሉት የራሳቸው ማንነት ያላቸው ልጆቿ ልዩነቶቻቸውን ውበትና ጥንካሬ አድርገው ለዘመናት በአንድነት ኖረዋል። ምንም እንኳ በተለያዩ ዘመናት የተነሱ ገዢዎች ከበጎ ተግባሮቻቸው በተጨማሪ ያደረሱአቸው በደሎች ቢኖሩም ኢትዮጵያውያን ለትልቁና ለዋናው ምስል ኢትዮጵያዊነት በሰጡት ትልቅ ግምት በመከባበርና በመተባበር አብረው ዘልቀዋል። ይህም አብሮነት እስካሁን አለ። የኢትዮጵያዊነት ትልቁ ምስል መግለጫ የሆኑት ጥልቅ የሀገር ፍቅር፣ አርበኝነት፣ አርቆ አስተዋይነትና ታጋሽነት የህዝባችን የጋራ እሴት መሆናቸውን ማንንም አይክደው። ኮሎኒያሊስቶች አፍሪካንና የተለያዩ አገሮችን በብረት መዳፋቸው አንቀጥቅጠው በሚገዙበት በዚያ አስከፊ የጭቆና ዘመን ለዓለም ጥቁር ህዝቦች ታላቅ ተምሳሌት የሆነውን የአድዋ የጸረ ኮሎኒያሊስት ድል በኢትዮጵያ ምድር እውን የሆነው በዚህ ታላቅ የኢትዮጵያዊነት የጋራ እሴት ነው። ለፓን አፍሪካኒዝም እንቅስቃሴ መሰረት የጣለውና ለዓለም ጥቁር ህዝቦች የአርነት ትግል መነሳሳት ትንሳኤ የሆነው ታላቁ የአድዋ ድል በኢትዮጵያ በኢጣሊያ ወራሪዎች ላይ ብቻ የተገኘ ሳይሆን በዓለም አቀፉ የቅኝ አገዛዝ ኃይል ላይ የተጎናጸፈው ወደር የሌለው ድል ነው። በአገሪቱ የዘመናት ታሪክም እንደ አንድ የታላቅ ዘመን ገድል ይወሳል። ኢትዮጵያውያን ከዳር እስከ ዳር ተጠራርተው አገራቸውን ከኮሎኒያሊስቶች ቅርጫ የታደጉበት ብቻ ሳይሆን አገርን በጽናትና በጥልቀት የመውደድ አርበኝነትን ለዓለም ያስተማሩበት ነው። ይህ ትልቅ የሆነ የኢትዮጵያዊነት ምስል ማሳያ በጸረ ፋሽስት ትግሉም ሆነ በተለያዩ ጊዜያት በተግባር ተደጋግሞ ታይቷል። ከዚያም ሲያልፍ ኢትዮጵያ በአሁኑ ጊዜ የአፍሪካ ህብረት መቀመጫ በመሆን ለአፍሪካውያን መሰባሰቢያ መሆን የቻለችው በታላቁ የአድዋ ድል ተምሳሌነቷ ነው። የዛሬውን አያድርገውና ይቺ አፍሪካውያንን ያሰባሰበች ታላቅ አገር ህዝብ ልዩነቱን ለመልካም ተግባር አውሎ ውበትና ጥንካሬ ማድረግ የቻለው ከሚለያዩት ይልቅ የሚያመሳስሉት በርካታ የጋራ እሴቶችና ጥቅሞች ስለነበሩት ነው። ህዝባችን በአርቆ አስተዋይነቱ አገሩንና ዘመናትን አሸጋግሮ በአንድነቷ ለትውልድ በቅብብሎች ሲያስተላልፍ ደስታውንም ሆነ ችግሩን እንዲሁ በጋራ እየተቋደሰ ነበር። ምንም በደሉ ቢከፋና ችግሩ ቢጠና እንኳ ቅድሚያ የሚሰጠው ለአገሩ አንድነትና ለታላቁ ምስል ኢትዮጵያዊነት ነበር። ይህም በተለያዩ ውጣውረዶች ውስጥ ታይቷል፣ በባዕዳን ሳይቀር ተመስክሯል። ይህ ዘመን ተሻጋሪ አኩሪ ጉዳይ ግና ህወሓት መራሹ መንግስት በህዝብ አናት ላይ በግድ ከተቀመጠ ወዲህ አሳሳቢ ሊባል በሚችል መልኩ ችግር እየገጠመው ነው። በዚህ ዘመን በተለያዩ መስኮች የተሰማሩ ዜጎች ለታላቁ የኢትዮጵያዊነት ምስል የሚሰጡት ዋጋ ምን ይመስላል? በከፍተኛ መስዋዕትነት የተገነባው የዚህች ታላቅ አገር ሉዓላዊነትን ምን ያህል ያሳስባቸዋል? ዜጎች እንደመጡበት ማህበረሰብ ካላቸው ማንነት ጋር ኢትዮጵያዊነትን እንዴት ይመለከቱታል? ከግል ወይም ከቡድን ፍላጎትና ጥቅም በዘለለ ታላቁ የኢትዮጵያዊነት ምስል ያለው ስፍራ ምንድነው? ወዘተ የመሳሰሉ ጥያቄዎችን ስናነሳ የስልጣን ወንበሩን በማስጠበቅ የግዞት እድሜውን ለማራዘም ዘረኝነትን ዋንኛ መሳሪያው በማድረግ ሀገሪቱን እየከተታት ያለውን ቀውስ በተነጻጻሪነት ሲቀመጡ የጥያቄዎቹ መልሶች የሚያሳዩት እጅግ በጣም አሳሳቢ የሆኑ ጉዳዮች ይሆናሉ። አንድ ዜጋ የኔ ነው የሚላቸው ማንነት፣ ቋንቋ፣ ባህል፣ እምነት፣ የፖለቲካ አቋምና የመሳሰሉት የራሱ መገለጫዎች ናቸው፣ መብቱም ናቸው። ነገር ግን እነዚህ ሁሉ ልጥና ማሰሪያ ሀገር የምትባል ትልቅ ጎጆ ከሀገሪቱ ከአራቱም ማዕዘናት መነሻ ያላቸው ዜጎች የጋራ መሰባሰቢያ ስትሆን ከዛ አልፋ ተርፋ ኢትዮጵያችን የፓን አፍሪካኒዝም መሰረትና የአፍሪካውያንም እናት ናት። በተጨማሪም የዓለም ጥቁሮች በተመሳሌነት የሚመለከቷትና የሰንደቅ ዓላማዋን ህብረ ቀለማት የተዋሷት ናት። ይህንን በአንክሮ የሚመለከት ዜጋ በስልጣን ላይ ያለው መንግስት እየወሰደ ካለው እኩይ ተግባር ጋር ነገሩን እንዴት ይመረምራል? አሁን በአገራችን እየተቀጣጠለ የመጣውን የለውጥ እንቅስቃሴ ተከትሎ በኢትዮጵያ ፖለቲካ ውስጥም ሆነ ከሀገር ውጭ የሚሳተፉ ወገኖች በሙሉ ለኢትዮጵያዊነት ትልቅ ምስል የሚሰጡት ዋጋ ምንድነው? ከተጠበበው የፖለቲካ ፕሮግራምና የመተራረድ ደንብ በላይ በርካታ ፍላጎቶችና ጥያቄዎች ባሉባት ኢትዮጵያ ከስልጣን ባሻገር ከፍተኛ ኃላፊነት አለባቸው። ወቅታዊ የፖለቲካ ወጀብ እንደ ጀልባ ወደፈቀደበት ስፍራ የሚነዳቸው ሳይሆኑ ይልቁንም ኢትዮጵያውያን ለዘመናት ይዘው የዘለቁትን በአንድነት ውስጥ ልዩነት፣ በልዩነት ውስጥ አንድነት የሚለውን የጋራ ዓላማ ማስፈጸም ይገባቸዋል። ከጠባብ የቡድን ፍላጎት በላይ መላ የሀገሪቱን ህዝቦች ለበለጠ አንድነትና ለበለጠ ሀገራዊ ግንባታ የሚያነሳሱ ተግባራትን በማከናወን ታላቁን የኢትዮጵያዊነት ምስል ሊያስቀጥሉ ይገባል። ያለበለዚያ ዜጎችን በመልካ ምድራዊና በቋንቋ ልዩነት እየከፋፈሉ ትልቁን የኢትዮጵያዊነት ምስል ለማጥፋት የሚደረገው ዘመቻ ተሳታፊ መሆን በታሪክ ከመስተየቁም በላይ ላንባገነኑ መንግስት ነኝ ባዩ የማፊያ ግሩፕ እድሜ ማራዘሚያ መርፌ መሆኑን ማወቅ ብልህነት ነው። ከጊዜያዊ የስልጣን ሩጫ በላይ የአገሪቱና የህዝቡ ሁሉና መቅደም አለበት የሚባለው ለዚህ ነው። ለዘመናት ከተጫጫናቸው ድብርት ውስጥ ለመውጣት በአሁኑ ሰዓት ላይ ያለው ህዝባዊ ንቅናቄ ትልቅ እድል የከፈተ ቢሆንም ከጥቂት ሙከራዎች በስተቀር ተሳክቶላቸው የሚፈልግባቸውን ግዳጅ ሲወጡ ለማየት አልተቻለም። አልፎ አልፎ ደፈር የሚሉት አደባባይ ብቅ ቢሉም ብዙዎቹ ከታላቁ ምስል በታች የተንፈራፈሩ እርስ በርስ ሲወጋገዙ ነው የሚታዩት። ወይም የራሳቸውን ዝናና ገደል ያጎሉ የማይረባ አጀንዳ ሲጎትቱ ይስተዋላሉ። በዚህ ዘመን ግሎባላይዜሽን ከተናጠል ይልቅ ህብረት፣ ለብቻ ከመቆም ይልቅ ከሌሎች ጋር መዋሃድን ሰፊ አድማስ መፍጠር ሲሰበክ ለአነስተኛ ጎጆ ቅለሳ ከሚባዝኑት ጋር ወዲያና ወዲህ ማለት ያስተዛዝባል። ታላቁ የኢትዮጵያዊነት ምስል የጭቆናና የባርነት ማሳያ ሆኖ ሲቀርብ ለማረምና ትክክለኛውን አቅጣጫ ለማሳየት ዳተኛ መሆን አሳዛኝ ነው። ቢሆንም ግን ከአገር በላይ ምንም ነገር የለምና ለታላቁ የኢትዮጵያዊነት ምስል የሚከፈለውን መስዋዕትነት መቀበል የግድ ይላል። ለነገው ትውልድ በክብር የምትተላለፍ የጋራ ሀገርን ለመገንባት የምሁራኑ ተሳትፎ ሊታከልበት ተገቢ ነው። ድብርቱ ይብቃ። የሀገር ጉዳይ ያገባናል የሚሉ ዜጎች ወያኔ ሀገርን ለማፍረስ የሚያደርጋቸውን ሙከራዎችን የማክሸፍ ትልቅ ኃላፊነት አለባቸው። ኢትዮጵያን ኢትዮጵያ የሚያሰኙት ኦሮሞ፣ አማራው፣ ትግሬው፣ ጉራጌው፣ ጋምቤላው፣ ወላይታው፣ አፋሩ፣ ሶማሌው፣ ሲዳማው ወዘተ እንጂ የተናጠል ማንነቶች የአንድ ጎሳ የበላይነትም አይደሉም። እነዚህ ከ80 በላይ እንደሆኑ የሚነገርላቸው ማንነቶች ለዘመናት የገነቧትና መስዋዕትነት የከፈሉላት ሀገር በጠባብነትና በትምክት በተወጠሩ ወገኖች መሰረቷ እንዲናጋ አንፈልግም። ይልቁንም በታላቁ የኢትዮጵያዊነት ጥላ ስር እኩልነት እንዲሰፍን ዴሞክራሲ እንዲገነባ ሰብአዊ መብት እንዲከበር ፍትሃዊ የሀብት ክፍፍል እንዲኖር አምባገነንነት እንዲጠፋ የህግ የበላይነት እንዲረጋገጥ መታገል ትግሉም ዘር ለገበሬው በማለት በዘር ላይ የተመሰረተውን ስርዓት በማስወገድ ለሁሉም እኩል የሆነች የጋራ እናት ሀገር መመስረት ያስፈልጋል። ከዚህ ታላቅ አላማ በማፈንገጥና የተለያዩ ደካማ ምክንያቶችን በመደርደር የህዝባችንን የዘመናት አብሮነት ለመሸርሸር የሚደረገው ሙከራ መወገዝ አለበት። ለፖለቲካ ስልጣን ብቻ ሲባል የሚሰበኩ ሀገር የሚበታቱን ወሬዎች ለህዝባችን አይበጁትም። ቅንነት የጎደላቸውን የማቃናት ታላቅ ኃላፊነት የሀገር ወዳድ ዜጎች ነውና ሰላም ዴሞክራሲና ብልጽግና የሚረጋገጡት ታላቁ የኢትዮጵያዊነት ምስል ከምንም ነገር በላይ ትኩረት ሲቸረው ነው። በመሆኑም ትልቁና ዋናው ምስል ኢትዮጵያዊነት ይሁን።
Yeah.
በድጋሚ ጤና ስትልን እያልን ውድ አድማጮቻችን እነሆ ሳምንታዊው የውድ ፕሮግራማችንን ዛሬም ጊዜውን ጠብቆ ቀጥሏል። እዚህ ስቱዲዮ ውስጥ እኔም
ጄሪ
አለ ተመስገን
ቴክኒክሻናችን ሮም ግሩም ቁጭ ብለናል። በዛሬው ፕሮግራማችን እንግዲህ የተለያዩ አርስቶችን እንዳስሳለን። ተመስገን ምንድነው ያሉን?
መልካም እንግዲህ አመት ዛሬም እንደተለመደው የተለያዩ ፕሮግራሞች አሉን። ፕሮግራማችንን አንተ ባቀረብከው መግቢያ ጀምረናል። ከዛ በመቀጠል አሁን ስለ ትላንቱ ዩልቦርድ ፕሮግራም እንወያያለን።
ዩልቦርድ የኢትዮጵያ ድምጽ ሬዲዮ እና የኢትዮጵያኖች ዩልቦርድ
ኢትዮጵያኖች አንድ ላይ ያሳለፈው ዩልቦርድ ፕሮግራም ስለሱ አንዳንድ ነገሮች እንወያያለን። ከዛ በመቀጠል አንዳንድ ሶሻል ሚዲያዎች ላይ ያገኘናቸውን በተለይ ስለ አንድነት የሚያወሩና
በጋራ ስለመስራት ለመወያየት ኦኬ
እሱንም ተቀስ አድርገን እናልፋለን። ከዛ በስልክ አንድ ቃለ መጠይቅ አለ
ይኖረናል።
አዎ ሳምንታዊም ዜና እንዲሁ አለ። በመጨረሻም ከፕሮፌሰር ፍቅሬ ቱሉሳ ጋር ቃለ መጠይቅ ይኖረናል።
የዛሬው ጄሪ የዛሬው ፕሮግራማችን በኢትዮጵያዊነት ላይ ያተኮረ ይመስላል። መግቢያችንም ኢትዮጵያዊነት ነው። መጨረሻ ላይም እንግዲህ ፕላን እንደባደረግነው መሰረት ከተሳካልን ኢንተርቪው እናደርገው ፕሮፌሰር ፍቅሬ ቱሉሳ ነው። መጻፋቸው የኦሮሞና የአማራ የዘር ግንድ ወይንም መምጫው የሚል ነገር ነውና ኢትዮጵያዊነት እሳቸው የሚሉት ሁሉም ኢትዮጵያዊ ላይ የዛሬው ኢትዮጵያዊ ላይ የኢትዮጵ ደም ይሽከረከራል ይላሉ። ኢትዮጵያ አባታችን ነው የሚሉት እሳቸው። ኤኒዌይ እዛም ጋር አባታ የዛሬው ፕሮግራማችን የሚያተኩረው በኢትዮጵያዊነት በጋራ በመስራት በአንድነት ልዩነትን አቻችሎ በጋራ አርስቶች ላይ አንድ ላይ ስለመሆን ነው። እንዴት ይታይሻል?
እኔ እንግዲህ ከዛሬ ከጀመርከው መግቢያ ጀምሮ ከትናንትናም ስታየው የህብረት አንድነት ምን ያህል እንደነበረ ሰዎች በህብረት በመሆን የሚያገኙት ጥቅም በህብረት መካከል ያለው ፍቅር ትናንትና አሁን ቆንጆ ጊዜ ነው ያሳለፍነው። ያንን ጊዜ ሳታስበው ዳር ላይ ተቀምጦ ለሚያየው ሰው ይሄ በማንተዋወቅ አንዱ ከሰሜን አንዱ ከደቡብ አንዱ ከምዕራብ መተን በአንድ ጥላ ስር ግን አንድ ሆነን እናሳልፈው ነገር ይሄን ዛሬ ያነበብከውን ቀደም የቋንቋ ልዩነት የብሔር ልዩነት ሁሉም ልዩነት ግን ሁሉን ነገር አስሮ አንድ መንትናለው ስማለው እሱም አንድነት የሚል ስማለው የሚል እንትናለው። ፕሮፌሰርም እንደምትለው እኔ እንደውም አንድ ሶሻል ሚዲያ ላይ ያለው ሁለት ትልልቅ ዋርካዎችን ከሰረጅና ጃጨባብጦ
ኦሮሞና አማራ
እና ምን ያህል ጠንካራ ህዝብ እንደሆነ ምን ያህል ያ ህዝብ እንደዚህ ተሳሰረ ህዝብ ነው። ዋርካ በእድሜ መጥዋመትም ምናም ረጅም አመት ይኖራል። ያን ትልልቅ የሆኑ ነገሮችን ከስር አጣምር ሁሌ ሳይ እሱ ነገር ሳይ በጣም በቃ ውስጤ ይነካል። የህብረትን ጥቅምና በህብረት የመኖር ምናመጣውን ኃይል እንዳይ ያደርገኛል።
ትክክል ነው። የፕሮፌሰርን በተመለከተ ምን እንደሚሉ ለምን እያንዳንዱ የዛሬው ኢትዮጵያዊ ውስጥ የኢትዮጵያ አባታችን ሳቸው እንደሚሉት ደም እንደሚፈስ እንጠይቃቸዋለን። ማለት በምንድነው ባለው በቤናችን ውስጥ ሽከረከራ ነው የሚሉት ስለሳቸው ያስረዱናል። አንድነታችን ከአንድ አባት ነው የተፈጠረው ነው የሚሉት እንዴ እሱን ሁሉ ከሳቸው ጋር በስፍን እንወያያለን። የሳቸው ይቆይና የትናንቱን ዝግጅት በተመለከተ እስቲ የተሰማችሁን ተመስገን ባንተ ልጀምር። ምን ተሰማ ስታይ ኢትዮጵያዊን ስታይ? ሁልጊዜ እኔ ፌስታ ያለው የትናንትናው ለየት የሚያደርገው እኔ የራሴ አመለካከት አይ ፌስት ላይ ሄደሽ ሁሉም ያው ኢትዮጵያኖች እንግዲህ አንዴ አንተ እስከምትገባ ድረስ ኢትዮጵያኖች የሚያደርጉትን ልንገርሽ የታዘብኩትን። ፌስት ሄጃለሽ ፌስት ሄጂ ሙዚቃው ይጀምራል ሁሉም ይታያል። አሁን በቃ ማን ይጀምር ነው አንተሩ ላይ መድረኩ ላይ ለመደነስ ለመጨፈስ ከታለም ማን ይውጣ ሁሉም ጻጥ ይላል። መጨረሻ አንዱና አንዱ አንደምልም ጀግና የሚባለው ሁሉም ሊያረጋው የሚገባው ነገር ማድረግ የማይችል ነው አይደል? ስለማይችል ነው ጀግና እንጂ ሁሉም ቢያደርግ አንድ ነገር አንድ ሰው ጀግና አይባልም ነበርና ከመሐከል አንድ የደፈረ ሰው መተተም ተቶሊዮን ይችላል ብቻ whatever reason ደፍሮ የተነሳ አንድ ብቅ ሲል ሌላውም ይከተላል ያንስታል ለዚህ ነው በሬዲዮም ላይ ያያለው አንዳንዴ እስቲ ሐሳባችሁን ስጡ ወይም ጥያቄ አቅርቡ ምናምን ስንል ምንድነው የሚሆነው ጻጥ ይላል ጻጥ ይጠብቃል አንድ እስኪ ጀምርልን ከዛ በኋላ ሰዓቱ ሊያልቅ ሲል ስልኩ ይወጣልና ሰዎችን ማስተናገድ አንችልም anyway በየጀመርኩት ምንድነው ኢትዮጵያኖች ኖርማል ፌስት ሳይ ሲሄድ ማየው ምንድነው ቁጭሉና እንደዛ ይጀምራል ከዛ በኋላ ሁሉም ወጥቶ የበየግሉ ይጨፍራል ፓርትነሩን ይዘው ትናንትና ግን ያየሁት ለየት ያለብኝ ነው እኔን እናገራለሁ የናንተ ምንድነው ያያችሁ
ያው በጣም አሪፍ ፕሮግራም ነበር ብዙ ለፍተውበት አላዘጋጆቹ እንደተባለው ሰው ሰዓቱን አክብሮ ቦታው ላይ ተገኝቷል በጣም ደስ የሚል ፕሮግራም ነበር በጣም
ግሩም ምንድነው አንተ ለየት ያለ ያየው ትናንት
ለየት ያለ ነገር ምን አየሁ ደስ ይላል ህብረቱ የነበረው ህብረት ቆንጆ ነው እስከ መጨረሻው ብዙ ሰውም አልተበታተነም እስከ ፕሮግራሙ ፍጻሜ ድረስ ቆንጆ ነበር እንዴት እንደምገልጸው ማለት ነው
የቤተሰብ ነበር መስለኝ ነኝ ምን ገታየሽ
ኦፍ ኮርስ የቤተሰብ ነው ብዙ የሚተዋወቅ አብዛኞቻችን የምንተዋወቅ ስለነበርንም እንደፈለከው ጨዋታው ሁሉም እርስ በርሱ አንድ ግሩፕ ብቻ አይደለም አንዱ ጋር ሁሉም ጋር እየተገናኘ ይጫወት ነበርና ይሄ በጣም ጥሩ
ስሜት ነው የፈጠረው እኔ ደግሞ ልንገራችሁ ነው የታዘብኩት ቅድም ጀምሬላችሁ ነበር ኢትዮጵያዊ ብዙ ጊዜ አይናፋር ነን አንደፍርም ያስተዳደጋችን ባህላችን ነው ከልጅነታችን ጀምሮ ልጅ ወደ ጓዳ ምናምን የተባለ ስለሆነ መናገር ልጅ የሰምል ነው አየው አላየውም ሰማው አልሰማው ነው የምትበረው መልሳት ተስተላለ እንደዚህ አድርገን ብዙ ጊዜ እንትን ማለት አንችልም ይሄ አደባባይ ወጥተን ልባችን መናገር መብታችንን ማስከበር ወዘተ ሳንይዋለኛ anyway ትናንት ያየሁት ምንድነው እምንተፋፈራል ነበርንም ያንድ ቤተሰብ አንድ ፋሚሊ ብዙዎቹ አላቃቸው ምን አንዳንዶቹንም አላቃቸው ምን መረጃ ይዋቸውም አሉ ግን እንትኑ አትሞስፌሩ ያንድ ፋሚሊ አትሞስፌር ያ ሁሉ ሰው መጥቶ ያንድ ፋሚሊ አትሞስፌር ይመስል ነበር ሌላ ጊዜ ቁጭ ብለው ተዝናንተው የሚሄዱ ሰዎች እንኳን ትናንትና ለመጀመሪያ ጊዜ ሲጨፍሩ አይቼ በጣም ነው ደስ ያለኝ በጣም ነው የረካሁበት በተለይ የሬዲዮ አዘጋጅቶት ተነስተው የጨፈሩበት ስለሆነ ደስ ያለኝ አንዳንዶቹ እንደውም ሲወጡ ደስ ብሎናል ይያሉ ይወጡ በዚህ አጋጣሚ ሳልናገረው ማላልፋለ ትናንትና በስዊሽ እዛ ሰው ባጭር ጊዜ ውስጥ ነው ምናምን ስለተባለ ስዊሽ አስከቡ ምናምን ተብሎ ነበርና ሁለት ሰዎች አንድ እህቴ አንድ እህታችንና አንድ ደግሞ ወንድማችን እንዲሁ 1000ና 400 ክራውን አስገብቷል በስዊሽ እና መሰግናለን ስዊሽ ግን ከእንግዲህ በኋላ አይሰራም ስዊሽን እንዳታስገቡ አብቅቷል ያንንም የሰጠውት እዛው በአከባቢ ባስቸኳይ ስለተከተቀኝ ነው anyway እና በጣም ደስ ያለኝ የቤተሰብ ነበር የሚመስለው የተፈቃቀረ ሁሉም እንዳል ቅድም ግሩም እንዳለው ሁሉም 466 ሆኖ ብቻ የሚጫወት በሰው አንዱ ካንዱ ይነሳና ሌላው ቦታ ሄዳል አንዱ ካንዱ ይነሳና እኔ እንደውም መጀመሪያ ላይ ያስብኩኝ ነበረው ገና ሳይ ሁሉም በየግሩፕ ተቀምጦ ሳይ ተበታተኑ ልልፈልገ ነበር በቃ ተበታተሩና ሁላችሁም አንድ ቤት ስለናችሁ አንድ ላይ ቁጭ በሉ ማን ነው ተበታተራችሁ ቁጭ በሉ ጋርልፍሬንድ ከቦይፍሬንድ ቦይፍሬንድ ከጋርልፍሬንድ ሚስት ከባል አይሆንም ልል ነበር ሐላስ አይግደለም ማሉኝ ቀስ ብሎ ሰው ጠጋ ብሎ ግደለም ታያለው ሐላ አንድ ላይ ሆናሉ እንዳሉት ሁሉም በአንድ ላይ እንትና አለና በጣም ደስ ነው ያለኝ በጣም ያክብርልን ነው የሚባለው እንግድነት ተጠርተው የመጡ ወገኖቻችን በሙሉ ኩራታችን ናቸው እና ከብራችኋለን ወዳችኋለን ለኛም ሁድ ከንቅልፍ ተነስተን እዚህ መተን እንትን ለማለት ብርታት ሰጣችሁናል እና መሰግናለን እና የዛሬ አመት ያድርሰን ነው የሚባለው አመት ይባላል ምንድነው የሚባለው ግሩ
አመት ያድርሰልን
እስቲ አንድ ሙዚቃ ጋብዘንና ከዛ በኋላ ደግሞ የሳምንቱን እናረጋቸውን ውይይቶች ሁለት አርስቶች አንድ አርስት አለን እሱን እንላለን Thank you. አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። እንግዲህ አድማጮቻችን መልእክት ካላችሁ በስልክ ቁጥራችን 0819100 መልእክታችሁን፣ አስተያየታችሁን፣ ጥያቄያችሁን፣ ትችታችሁን ማስተላለፍ ትችላላችሁ። ተመስገን እንግዲህ ሁለተኛው ነጥባችን
ቀደም እንደገለጽ ነው ዛሬ ምን ወይበት ዋናው ነገር በተለያዩ የሶሻል ሚዲያዎች ላይ በተለይ እዚህ በመኖርበት ሱድን ስለ አንድነትና ኢትዮጵያዊነት በጋራ በመሆን ያለንን ነገር ልዩነታችንን እንዲሁም አንድነታችንን ልንወያይበት ምንችልበት መድረክ ቢገኝ የሚሉ ወሬዎችን እንዳሉ ሰምተናል እና በዛ ዙሪያ ነው ምን ወይ
አይ ሆፕ ጀሪም አይተሻል ሁላችሁም አይታችኋል ይሄ ምክንያቱም በአንዳንድ በሶሻል ሚዲያዎች የሚወጡትን ሚዲያ በመሆናችን ብቻ ላይ የተቀመጠን ሰዎች በመሆናችን ብቻ ሳይሆን እንደማንኛውም ኢትዮጵያዊ ግለሰብ በኢትዮጵያ በተለያዩ ሶሻል ሚዲያዎች ስለ ኢትዮጵያ የሚጻፉትን እንመለከታለን ግዜ ባገኘን ቁጥር እንቃኛለን እና ሁላችንም ተመልክተናል ባይነኝ እኔም አንድ እንትን ቀልቤን ሂሳብ ነው የሚባል ቀልቤን ሂሳብ አንድ ጽሁፍ ከተለያዩ አካባቢዎች የኢትዮጵያን አንድነት የሚፈልጉ ናቸው እነሱ ነው በብዛት እኔ እንትን የምለው አይቻለሁ በጣም ኢንተረስቲንግ ነው መሆንም ያለበት ነው ወቅታዊም ነው ነው የምንለው ኢትዮጵያ ድምጽ ሬዲዮ ምንድነው ሩቅ ለሩቅ ሆኖ ሳይዋዩ ዝም ብሎ መታየት ጥቅም የለውም ለጠላት ነው በር የሚከፍተው እና እንወያይ የሚል ነው እስቲ እንነጋገር ችግራችንን እንወያይበትና ምን ቀርፈው ከሆነ እንቀርፈዋለን ማን ቀርፈው ከሆነ ደግሞ ተቻችለን በመንስማማበት ነገር ልንሰራ እንችላለን የኔ እምነት ነው ይሄ አንዳንድ ጊዜ እኔ በፈረንጆች የምቀናባቸው ነገሮች አሉ ብዙም ባይሆኑ አሉኝ ለምሳሌ የዲፕሎማቲክ ግንኙነቶችን ተመልከቱ ሁለት ሀገሮች አንዱ ሀገር ሌላውን ሀገር ሲጎበኝ የጋዜጣዊ መግለጫ ይሰጣሉ መጨረሻ ላይ እና ምንድነው የሚሉት በእነዚህ ሐሳቦች ላይ ተስማምተናል አብረን ለመስራት አንዳንድ ያልተስማማንባቸው ነገሮች አሉ እነሱን መወያየት እንቀጥላለን ብለው ነው የሚሉት 50% እንኳን ቢስማሙ በእነዚህ ላይ ለመስራት ተስማምተናል ጥቅም ያገኛሉ አብሮ በመስራት እኛ ግን ትልቁ ችግራችን 99.9% በመሆኑ አርስት እንኳን ብንስማማ ነጥብ አንዷ ላይ ከተስማማን ካልገደልኩ ካላጠፋሁ አንተ ካለህ እኔ የኔ መኖር ዋጋ የለውም ነው የምንባባለው ለምን መቻቻልን እንደማንችላ ምንድነው ይሄ ፈረ እነሱ የሚሉት አለ the winner takes it all ايه زيرو سام بوليتكس አለ ወይ ታጠፊያለሽ ወይ ትጠፊያለሽ አሜሪካን እንኳን አንድ ደስ የሚለኝ እንትን አላቸው የዲሞክራሲም ጥያቄ እንተውና የስልጣን ርክክባቸው በጣም ነው የሚያስቀናኝ አይታችሁ እንደሆነ ፕሬዝዳንቱ ሲሾም ያኛው ፕሬዝዳንት ቀርቦ መልካም ምድል ብሎት ነው የሚለያዩት ይሄኛው ቃል ሲገባ የተሸነፈው መጥቶ መልካም እድል እሺ እኔ ኔክስት ታይም እኔ ደግሞ ሞክራለሁ ይሄ መሆን ያለበት ምን ነው እኛ ሰዎች ነን እንደነሱ በዘጠኝ ወር ተወልደን ያደግን ሰዎች ነን ይሄን ማንልበት ምክንያት የለም እና ወደ እንትኑ ልመለስና ያስደሰተኝ አንድ ሰሞኑ ሶሻል ሚዲያ ላይ ያየሁት ሁለት ኢትዮጵያውያን ያገር ወዳሮች ናቸው ሁለቱም የተመላለሱት የተጻጻፉት እንትን ነው ያ የኢትዮጵያኖችን ቀልብ ኢትዮጵያን እንፈልጋለን የሚል ኢትዮጵያዊን ቀልብ ሊስብ ይገባል አንድ ነገር መደረግም አለበት ለዚህ ነው ዛሬ ሬዲዮኑም ይሄን የሚያነሳው ምንድነው ነገሩ እስቲ መድረክ ይዘጋጅልንና ድርጅቶችም ሆኑ አይ ዶንት ኖ ኢንተሌክቹዋል አዋቂ ግለሰቦች ወይ ማንኛውም ኢትዮጵያዊ ሐሳቡን ይስጥ እና እንዋይበት ምን እንደምንፈልግ ምን እንደምናስብ ምን እንደምንመኝ እንኳን እንነጋገር እኔ እንኳን እንደማየው ከሆነ አብዛኞቹ የኢትዮጵያ ድርጅቶች ምን እንደሚፈልጉ እንኳን ሌላው ከድርጅታቸው አባል በስተቀር እንደውም አንዳንዶቹም አባሎች የሚያቁም አይመስለኝም ከድርጅታቸው አባሎች በስተቀር ሌላው ድርጅት ያንደኛው ድርጅት ምን እንደሚፈልግም በደንብ ጠንቅቆ የሚያቀ አይመስለኝም ብቻ ይሄ ድርጅት ይሄን አይወደውም ያኛው ድርጅት ይሄን አይወደውም ለምን እንደማይወድ እንኳን ቁጭ ብለው አይወያዩም ለምን እንደሚወደው እንኳን ቁጭ ብለው አይወያዩም ያንን ስካላደረጉ ድረስ ማን ነው ተጠቃሚው
አላቶቻቸው
በቃ ሌላ ማንንም ተጠቃሚ የለም እኔ አሁን አንዳንድ ቦታ ላይ ሰማሉ በጣም ያናደኛ አባባል አለ እንትና ልክ አገባለት ሲባል ሰማሉ ያኛው ደግሞ ዛሬ ደግሞ እንትና ልክ አገባለት ሲባል ሰማሉ ሁለቱም ኃይሎች ሁለቱም ልክ የሚገባላቸው ወይም ሁለቱም ልክ የሚያገቡት በኢትዮጵያ ስም ያሉ ናቸው በኢትዮጵያዊነት ስም ያሉ ናቸው እኔ ደግሞ ምለው እንደው ማንንም ልክ አላገባለትም ወያኔ ነው ለካገብ አሸናፊው አንዱ ዓለሙን በለው አንደኛው ማን ነው ዘመድኩንን በለው ዘመድኩን ዘለለን ቢያገባለት ዘለለው ዘመድኩን ቢያገባለት ሁለቱም ኢትዮጵያስ ከሆኑ ድረስ ማን ነው እንትኑ ማሐከል ቁጭ ብሎ እንትን የሚለው ያስገባላቸው ለሁለቱም ወያኔ ነው ይሄንን ማወካል ቻለን ዋጋ የለንም የፈለገውን بنፍጨረጨር ዋጋ የለንም ማከል ቁጭ ብሎ የሚስቅብን ወያኔ ነው ይሄንን መረዳት መቻል አለብን ቁጭ ብሎ መዋየት ኢቭን ማን ፈልገው ነገር እንኳን መስማት መቻል አለብን ግን ቁጭ ብለን በሰለጠነ በበሰለንትን ይሄ ነውና እኔ እሱን አይቼ በጣም ነው ደስ ያለኝ እዚህ አከባቢ ይሄ ነገር ቢታሰብበት ይሄን ነገር ማዘጋጀት የሚችሉ እንደውም ዛሬ የተጻፈውም አንደኛው ያነበኩት ላይ ቢዘጋጅ የሚል ነው እንግዲህ ማን ነው የሚያዘጋጀው አላቅም ምን ትላላችሁ ይሄን ሐሳብ ምን ትላላችሁ ሁላችሁም እዚህ ያላችሁት ይሄ ሐሳብ እንዴት ታውታላችሁ ይሄ ሰሞኑን ብቅ ብቅ ማለት የጀመረው እስቲ ንቅረብና ለህዝብ ሐሳባችን እንግለጽ የሚለው
ትክክለኛ ሐሳብ ነው የተሰነዘረው ለማይቻለውና ዋናው ምንድነው ያው እንደሚታወቀው የተለያዩ የፖለቲካ ድርጅቶች ወይም ደግሞ ከፖለቲካ ድርጅቶች ውጪ ያሉ የተለያዩ በሲቪክ ተቋማትም ያሉ ኃይሎች አሉ ዞሮ ዞሮ ሁሉም በኢትዮጵያዊነት ስር ይሰራሉ ይሁንና ያው የስትራቴጂ ልዩነት አለው ግዜ አንዱ በዚህ መንገድ አንዱ በዚህ መንገድ የሚባባል የተለያዩ የፖለቲካዊ አካሄዶች አሉ ግን ግባቸው አብዛኛው ተመሳሳይ ነው መጨረሻል ነገር ግን ከዛ በመለስ ባሉ ነገሮች ላይ ብዙ ልዩነቶች ይታያሉ ማለት አንዳንድ አላስፈላጊ የሆኑ ሰጣ ገባዎች ምናምን ብዙ ግዜ ያስተናግዳሉ እንደነዛ አይነት ነገሮች አንዳንድ ጊዜ የሚመጡት ምንድነው ቅድም እንደተባለው መድረክ ኖሮ ያንዳንዱ ነገር በግልጽ በመወያየት በሚያስማሙ ነገሮች የትኛው ነው የሚያስማሙት የትኛው ነው የማያስማማ የሚለውን በደንብ ካለመለየት የሚመጣ ነገር ነው ያ እንደዚህ አይነት መድረኮች ማንንም ኢኒሼቲቭን ይወስደው ማንንም እንደዚህ አይነት ውይይቶች ቢኖሩ በትክክል ማለት ነው በየትኛው ቢያንስ እርግጠኛ ነኝ ከ90% በላይ የሚያግባባ ነገር አላቸው ብዙዎቹ ግን ብዙ ጊዜ ልዩነቶች ላይ ነው ብዙ ትኩረት የሚሰጠው ያንን ቢያንስ እንደው ሙሉ በሙሉ ባይቀርፈው በሂደት የማስተካከል
ሌላው ቢቀር እንደው በአንድነት እንኳን እንትን በአንድነት መስራት ባይቻል እንኳን ለጠላት ብር ከመክፈት ይዳናል ለጠላት እድል የተደንገዳገደን ጠላት እንዲያገግም እድል ከመስጠት እንቆጠባለን አሁን እኮ የሚደረገው ምንድነው እኔ አንቺ ላይ ሰወርድብሽ አንቺ እኔ ላይ ስትወርድብኝ ሁለታችን ደግሞ ኢትዮጵያና አድናለን ይያልን እርስ በርሳችን ላይ سنወዳል እኔ እንትን سنፎካከር ወይ ምን መፎካከር ብቻ አቋረን እኛ ለመጠፋፋት ነው የምንሰራው በማከል ማን ነው እንትን የሚለው ያኛው በእውነት ያጠፋት ያለው ኢትዮጵያን ያጠፋ እኔ እንደሱ ነው ማለት ኢትዮጵያን ያጠፋት ያለው ተጠቃሚ እሱ ነው የሆነው ይሄንን ማሰብ ካልቻልንና እኔ አልኩት ብቻ ነው ትክክል ካለን ሪሊ የዴሞክራሲን ሀሁንም እንትን አላልንም ዴሞክራሲ መጀመሪያ ቤዚክ ኤቲኩ ምንድነው ቤዚክ እንትኑ ምንድነው የሌላውንም ባትቀበዩ እንኳን ማዳመጥ መቻል አለብሽ አንድ ፈላስፋ ምን ብሏል እምትለውን አልቀበልም በምንም ማለት ማማም ግን የምትፈልገውን እንድትናገር ህይወቴን ሰጥላለሁ መብት እንድታገኝ ህይወቴን ሰጥላለሁ እስከዚህ ድረስ ነው ማለት ነው አለበለዚያ ዘ ሞመንት አንዱ እኔም አልፈልገውን ነገር ሲናገር ያዙኝ ልቀቁኝ ይሪ ምልክ ሆነ እሱ ደግሞ የሚፈልገው ነው የምሷ የምትፈልገው እኔም የምፈልገው እሷ ማትፈልገው ሆነ እሷ ስትናገር ላልፈቅድላት ነው እሷም ደግሞ ላፈቅድልኝ ነው ወይም እሱም ላይፈቅድልኝ ነው ስለዚህ ሁለታችን ኔቨር ላንሰማማ ነው ሁለታችን ልንጠፋፋ ነው ሁለታችን ደግሞ በዚች ምድር ላይ በጋራ ለመኖር ላንችል ነው እና የዴሞክራሲን ኤሴንሻሊ ምን እንደሆነ ማወቅ መቻል በነገራችን ላይ ስለ ዴሞክራሲ ሲወራ የሰው ልጅ ምንድነው የሚመስለን ብዙ ጊዜ ወርቅና ወተት የሚፈስበት ነው መስለን ዴሞክራሲ ግን ዴሞክራሲ አደጋም ይዞ ሊመጣ ይችላል ያ ማለት ግን ባሁን ጊዜ ካሉን ሲ ክራሲ አውቶክራሲ ዴሞክራሲ እነዚህ ሲዎች አድሚስ እንትኖች አገዛዞች ውስጥ ያለን የተሻለ ለጊዜው የደረስንበት ዴሞክራሲ ነው ሁሉም የተስማማበትን ሥራ ላይ እናውል ነው ግን ሁሉም የተስማማበት ሥራ ላይ እናውል ስንል ሁሉም የተስማማው መጥፎ ሊሆን ይችላል ይሄንን ማክሰብት ማድረግ አለብን ዲክታተሮች የሚነሱት መጀመሰለኝ እኔ የምለው ትክክል ነው ሲሉ ነው ህዝቡ ማጆሪቲ የሚለውን ሳይቀበሉ ቀርተው እኔ ነኝ ማቀልህ እኔ ነኝ ትክክለኛው ሲሉ ያ ዲሞክራሲ መሆኑ ቀርቶ ፈላጭ ቆራጭነት ይሆናል እና ዲሞክራሲን መቀበል ያለብን እንዳለ ነው አብዛኛው ህዝብ የሚስማማበት እንት ነገር እኔ እንኳን ባልወደውም እኔ ትክክል መስሎ ባይታየኝም የህዝብ ጥያቄ ከሆነ መቀበል ይሄን ነው የኛ ገዢዎቻችን ይሄን ነው መቀበል የማይፈልጉት እኛ አልነው ነው ትክክል ነው የሚሉት
አዎ እኔ አንድ ግርም የሚያደርጋል ኮዚ ሶሻል ሚዲያ ላይ ደሞ በተለይ ዲያስፖራ ህዝብ ለዚህ ፖለቲካ አቋቁመን ተለያየ ፓርቲዎችን አቋቁመን ተለያየ ሶሻል እንትኖች አቋቁመን ቁጭ ብለናል ምናልባት ራሳችን እርስ በርስ እኔና አንተ ሶም አምስት ሆነን ያቋቋመናል ህዝብ ወክሉን ያቋቋመን አይደለም እዚህ ለራሳችን መጮት ወይ ደግሞ ሀገራችንን ከመውደድ በቃ ህብረታችንን ከመኖር እንደዚህ አይነት ነገር ይሻላል ብለን ባቋቋመነው ነገር ላይ ፈላጭና ቆራጭ ሆነን ህዝብን በተለይ በተለይ አገር ቤት ውስጥ ያለው ህዝብ እሱ ነው ቶርቸር የሚደረገው የሚገረፈው የሚታሰረው የሚሰቃየው እሱ ዘ የተሰቃየ እዚህ በዲያስፖራ ያለን ፖለቲከኞች አንተ ተበስኔ ካንተ እኔ ሻላለው በውቀት ከኔ አንተ ተሻላለው በውቀት እዚህ ሀገር ረጅም አመት መተከ በተማርከው ትምርት ያ የተማርከው ትምርት እንትነ እዚህ ፍልስፍና መሆን የለበም እኔን ምን ያደርሰኛል ህዝብን የቱጋ አደርሰዋለሁ ለህዝብ ምንድነው የሚያስፈልገው ቀድም እንዳልኩ ሁለቱ ሰዎች አነሱት ይሄን ነገር ምን አስበው ይሆንልኝ ሰዎች ያሰቡት ይሄንን ልዩነታችንን አጥበን ወደ አንድ የሚያመጣን ህዝባችንን ካለበት ስቃይ ሊያድነው የሚችል ነገር ምንድነው እስቲ ቁጭ ብለን እንነጋገር አማራው በአማራው ኦሮሞ በኦሮሞ ሌላው ወላይታው ሁሉም ደቡቡም ተሰባስቦ አንዲቷን ኢትዮጵያ ምን ፈጥረው እንዴት ሲሆን ነው ምን ስናረግ ነው ማን ወከለንኛል አልወከለንም ሀገራችንን ስለምንወድ ነው ይሁድ ምን እንደተና ሀገራችንን ለመመስረት ደግሞ ቁጭ ብለን ካልተነጋገርን እንዳልከው 99.1% ከመንጣላ 1% ተቻችለን ሌላውን አብረን ይዘን መሄድ እንደሱ ማናደርክ ሆነ እኛ እዚህ ስንፋጭ እዛ ያለው ህዝብ በየቀኑ ሲገረፍና ሲታረድ የሞተ ሲያልቅ ምን አይነት የፖለቲካ ሲስተም ወይ ደግሞ ምን አይነት ያመለካከት ልዩነት ይዘን ቁጭ እንደምንል አናውቅም ቢቻል ቢቻል ከዚህ አንስተን ብንታረም ሁላችንም ጥሩ ነው ብዬ ነው የማስበው
ይሄንን ሶሻል ሚዲያ ላይ ሰሞኑን ብቅ ያለው ነው ወደድኩበት አንዱ ምክንያት ምንድነው አደጋ ይታየኛል ቅንጅት ማአት ማአት ምሳሌዎች አሉንኛ በቅንጅት ጊዜ የትነት የደረሰው እንትን በራሱ በቅንጅት ውስጥ ኦፍ ኮርስ ወያኔ ተንኮሉን እንትን ግን ሁሉ ግዜ ደሞ ጣትን ወደ
ሌላ ተቆመለ
ራሳችን ላይ ያዛለ
ሁሉ ግዜ ወያኔ ራሳችንን እየጣላን ራስ
እኔ እንደውም የምለዋለኝ አመልካሽ ጣት ወደ ሌላ ስትጠቁም አውራ ጣት ወደ አንቺ ይጠቁማል
እነሱ ብርቱ ስለሆነ 25 አመት ኖረዋል
ስለዚህ ያ ደጋ የሚታይ ምንድነው እርስ በርሳችን سنባላ ይሄው ቅንጅትን አጠፉትና ቁጭ አሉ ለተወሰነ አመት ጸጥ አሉ እዚህ ውጪ ይባላ የነበረው ሁሉ ወደ የቤቱ ገባ አሁን እንደገና ኢትዮጵያ ውስጥ ደግሞ ህዝቡ ወጣቱ ገበሬው እርስ እንትን ሲታገል ደሙን ሲያፈስ ግንባሩን ሲሰጥ ብቅ ብቅ ማለት ጀመረን እንደገና አሁን እንደገና ደግሞ መፋጨት ጀመረናል አሁን እኔ የምፈራው ምንድነው ዘ ሴም ስቶሪ ይደገማል ብዬ ፍራት ይዞኛል ኢትዮጵያ ውስጥ ያለው ተገሎ ታግሎ ታግሎ ሲያልቅ እንደገናኛ እዚህ ወደ የቤታችን እንገባለን ያንዳይሆን ሁላችንንም የሚኮረኩመን ይሄንን ስቃይ የመከራ ጽዋ የኢትዮጵያን ህዝብ የሚያጠጣው ኃይል አንድና አንድ ነው ያንን ተቻችለን በጋራ ካላስወረድን እንደገና ጉልበታን አግኝቶ ያንን ህዝብ መከረኛ አፈጅቶት እንደገና ተፈናጥቶ ቁጭላል እዚህ የኔ ነው ትክክል የሚለው በሙሉ እቤቱ ቁጭላል
ማንንም ሳይወክለው
ኤግዛክትሊ እና ይሄንን ይታሰብበት የኢትዮጵያ ድምጽ ሬዲዮ ይታሰብበት ወገኖች እናስብበት ጊዜው ሳይጨልምብን ነው
ጊዜው ኖራቸው ተገናኝተው ስብሰባ አድርገው ቢግምትን ቢሉኛ በዛ ተገናኝተው ያለውን ነገር መዘገብ እንችላለን
በጣም ደስ ይለናል እና ሐሳቡን የኢትዮጵያ ድምጽ ሬዲዮ ወደነዋል ቆንጆ ነው ይሄንን ሌላው ቀርቶ ተገናኝታችሁ እንኳን ምን እንደምትታስቡ ምን እንደምትመኙ ድርጅታችሁ ምን እንደሚያስብ በጋራ በሰላም ወንደማችነት በጫማችነት በፍቅር ተገናኙና ተነጋገሩ ሌላ ወደ ሙዚቃ ከመላችሁ መፍት አንድ ነገር እንጣለዋለኝ እኔ አንዳንዶች የሚጽፉት በተለያየ እንት ለሚዲያ ላይ የሚጽፉት ይሄ የሰውን ስብእና የሚነካ ምን ነው የሚያደርጉት ያንን ግለሰብ ብቻ አይደለም ወይንም እነዛን ግለሰቦች ብቻ አይደለም ሌላውም እኔ ከመሰደብ እኔ ከመዋረድ እኔ እንደዚህ አይነት ቦታ ከመሄድ አርፌ ቤቴ ብቀመጥ ይልና እንዲገለልላቸው የሚፈልጓሉ። ይሄንንም ሊታሰብበት ይገባል። አላማውን ለመናገርና ለማሳወቅ የሚፈልግ ሰው የሰውን ስብና መንካት የለበትም። አላማው ላይ ያተኩር ነው የምንለው። እንግዲህ እኛ የኢትዮጵያ ድምጽ ሬዲዮ የተቻለውን በዚህ በኩል የሚችለው እርዳታ ካለ ለማድረግ ዝግጁ ነው። ኢትዮጵያኖች፣ ድርጅቶችም ሆነ ግለሰቦች በዚህ አላማ ላይ ተሰልፋችሁ ፈጣሪ ከእናንተ ጋር ይሁን፣ በርቱ እንላለን። ወደ ሙዚቃ ወስዳችኋለሁ። አድማጮቻችን፣ ባለፈው ፕሮግራማችን ላይ ጋዜጠኛ ተመስገንን በተመለከተ ውይይት አድርገን ነበረ። ለአንዳንዶቻችሁ ምናልባት አዲስ ዴቨሎፕመንት ስላለ እሱን ማሳወቁ ጥሩ ይመስለናል። ከጋዜጠኛ ተመስገን ወንድም ኢንተርቪው በፊት ጋዜጠኛ ተመስገን ለተወሰኑ ሳምንታት ቤተሰቦቹ ሊያገኙት አልቻሉም። ምግብ ለማቅረብ ሄደውም የት እንዳለ እስር ቤቱም ፖሊሱም ምንም የምናውቀው የለም ብለዋቸው ነበር። ቤቱ አዛዥ ሁሉ አናውቅም እንደሚባል ሰው የለም እስከ ማለት ደርሰው ነበር። መጨረሻ ላይ አሁን ከጥቂት ልፋት በኋላ ከብዙ ልፋት በኋላ ተገኝቷል በህይወት። በእውነት ግን እንደ በአይን ያዩት እንደሚሉት መራመድ አይችልም፣ መናገር አይችልም፣ ወዘተ ነው። እስቲ ይሄን በተመለከተ ከወንድሙ ጋራ አጠር ያለ ውይይት እናደርጋለን። ሰላም ሰላም፣ እንደምን አለ ወንድሜ? እስቲ እኔ ድምጼን ላጥፋና ያለውን ሁኔታ በሙሉ ህዝቡ የሱን ሁኔታ ማወቅ ስለምፈልግ ያለውን ከተገኘ ጀምሮ ምን እንዳለ፣ ቤተሰብ ምን እንዳለ ሁሉን ነገር ዝም ብለህ ግለጽልን ፕሊዝ።
እሺ፣ አመሰግናለሁ። ከህዳር 28 ጀምሮ እስከ ታህሳስ 7 ድረስ ለአስር ሰዓት ያህል የት እንዳለ አናውቅም ብለውን በተለያየ ቦታዎች ስሜትን ፈልገው ነበረ። የተማሪን ካልቻልንም የሚመለከታቸውን የመንግስት አካሎች ጋር ገባን። እነሱ ምንም ሊረዱን አልቻሉም። በመጨረሻ ሰዓት ታህሳስ 7 ከአንድ ቀን በፊት ማለት ነው አርብለት ሄድን፣ አገኘ ነው አስገቡን። ለሶስት ደቂቃ ያህል ብቻ ነበረ ያስጠየቁን። ምንድነው የነበረው ሁኔታ በዛ ሰዓት ስናገኘው፣ አንደኛ በሰባት ወታደሮች ተከቦ ነው የመጣው። ሁለተኛ ነገር ደግሞ ሲብላ አራማ መድብካል ነበር ምግሮያነ ክስ ነበር ሶፋኛ ምን ሆነክ ነው ምናምን አለው ጓሬን ባህላ ሙኛል አለ እና ስካውን ሰንደር ክንደት ነው ባል አየከ ነው ለምን ምን ነበር ስካውን ያበርክበት ሁኔታ ስንል አስቆሙ መጥልክ ማይታንም አንተ መመደት ማጥችልን ብለው በመሃላችን ምንም ንግግር እንዳይኖር አደረጉ እና በዚህ ሁኔታ ውስጥ ነው እንግዲህ ከቦይሮት እንደመጡት እንደው ተመለሱ የጠየቅነውም በባልዩ መጠየቂያ ቦታ ነው ከዚህ ስፍራኛና ልጅም እንደማንበት ውጭ ባለ ባልዩ ጥበቃ ፍሮ ነው የጠየቅነው እንግዲህ አንድ ቀን አገኘነው አይደል አርፈን ዛሬ ስላመመውም ስለምንም አጥጓሮን የሆነ ምግብ የሚዛን ብክስም ይዘንም ዛሬ ሄደን ነበረ መጠየቂያ አይቻልም አሉን ድጋሚ ምን ማለት ነው ማለት በቃ አይቻልም ተሻለ ቆጣቱን አናገር መግባት አይቻልም ማን ለከለከለው አንነግራችሁም ግዱ ለካችሁ ጥሩን እንግዲህ ያገኘን ወደን ገና አውርተን ሳንጨርስ በአንድ ቀን አዳሩት በአራት ሰዓት ለይነቱ ድጋሚ መጠየቅ አይቻልም ብለው ከዘዋይ ከቤት ግቢ አባረው ነው ይሄ ነው አጠቃላይ ሁኔታ ያለው ነገር
የእናቱን ሁኔታ ብትነግረን የእናታችሁን ሁኔታ ስለሳቸው ብትነግረን
እንግዲህ የመጀመሪያው ጉዳይ አሟት ነበረ በተመስገን ጠፋይት እንዳለ አይታወቅም ፊት ህመምም አለባት እርግናም አለባት በጣም ተባበሰውባት ነበር ትንሽ አረብ ለታ መገርናት እንዳገኘ ነው በጣም ጥሩ ስሜት ላይ ነበረች የነበረችው ሁኔታ ትናንት በተካተኛ ነበር ልጅ አፍሪካ ሙሉ ምግብ ላይ ያለ ይችላል ይበርታ አይታወቅም ብላ ህመሙንም ነገርና በቃ ተዘጋጅታ ለቤት ሙሉ ካተኛ ከማማቢያ ካግላ ምናምን የሰራት ስንት ነበር ዘመድ ነው አሁን ምን ብለን እንደምነግራትም አናውቅም አሁንም አልነገርናትም ስንቱን ይዘን እንዳለን ያለ ነው እንግዲህ በዚህ ውስጥ ያለችው እሷ
ምንድን ነው ቀጣዩ እንግዲህ የምታደርጉት ምንድን ነው ምንድን ነው ያሰባችሁት
አሁን ግራ ገብቶናል እንግዲህ ገና ነን እንግዲህ ዛነን ያለ ነው ዘወይን ያለ ነው እንግዲህ ግራ ገብቶናል ምንም ማለት አላስ ሰም ግራ ያገባ ነው አንድ ቀን ነው አላሉ ከበፊት አፍሪካ ሆነ የተፋበትን የሆነውን ሁኔታ ፊዚካሊ ለውጣለው ሰውነቱ ላይ ህመምም ታም ያለው አለም እነዚህ ህመሞች በፊት ከሚያሙት ከወገቡና ከጀርባውም ከድሮዎች በተጨማሪ የመጡ ናቸው ይህን አፍሪካን ውስጥ ምን ውስጥ ጉዳይ የለም ይሄን ገና ባልጠቀምበት መንገድ ነው ድጋሚ ዛሬ ክሊን አንድ ቀን ቆይታ መጠየቅ አይቻልም ብለው የተለከሉም ስለዚህ በጣም ግራ ተጋብተን ያለ ነው ምንም ለማድረግ ገና አላሰብንም ወደ አዲስ አበባ ማልተመለስ ነው ምንም ለማድረግ አላሰብንም
እዛው ዝዋይ ነው ያላችሁት ማለት ነው
አዎ አዎ
ምን ከማን ጋር እንደታሰረ ለብቻው ነው የታሰረው እነዚህ ነገሮች ማወቅ አልቻላችሁ
አዎ አክቹሊ እኔ ታላቅ ወንድም ሰላም ነው ደሳለኝ እሱ ሄዶ ነበር መጀመሪያ ላይ ጠዋት ላይ ሶስት ሰዓት ከምናምን ነበር ሲደረገው ሞክሮ ነበር ለመግባት አላስገቡት አልቻሉም ሶ ካላስገቡት እኛ ነው ያስገቡን እያለ ነው ከማን ጋር እንደታሰረ በምን ምክንያት ይሁን ለዚህ ብሎ አናውቅም ምንም ካልገባንና ካላወራ ነው ከአስር ቀን በኋላም ነው አርብ ዕለት ያገኘ ነው እሱንም ሌላ ወሬ ማውራት
እስቲ እንግዲህ እኛ ይሄ የሰው ልጅ መብት እንደዚህ ሲገፈፍ ዝም ብሎ ማየቱ ትክክል አይመስለንም እስቲ ባየር ላይ እንዳለ እዚህ ላለው የኢትዮጵያ መንግስት ተወካይ ለአምባሳደር ለተከበሩ አምባሳደሩ በቀጥታ ጥያቄ እናስተላልፋለን ፍርድ ቤት የዴሞክራሲ ሀገር ነው እየተባለ ላለው የፍርድ አስተዳደር እንደዚህ አይነት የሚደረግበት ምክንያት ምንድነው ጥያቄያችን አንድ እስረኛ በመንግስት ከላላ ስር እስር ቤት ያለ ከቤተሰቡ ተነጥሎ 10 ቀን ሙሉ ምን እንደሆነ አናውቅም የሚባልበት ምክንያት ነው ይሄን ምንድነው ምክንያቱ ይሄንን የመንግስት ተወካይ ነኝ የሚሉ አምባሳደር እንዲመልሱልን በአደባባይ እንጠይቃለን አንሰማም አልሰማንም ሊሉ አይችሉም እንደምትሰሙ እንደምትከታተሉ ይደርሰናል ስለዚህ ይሄ የህዝብ ጥያቄ ነው አንድ ጋዜጠኛ ከናቱ ከአሮጊት እናቱ ተነጥሎ እስር ቤት ተቀምጦ የት እንዳላናውቅም የሚል መንግስት ምን አይነት መንግስት ነው የሚወክሉት ይሄንን እንዲያሳውቁን በቀጥታ መልእክት እናስተላልፋለን ላንተ ለወንድሜ እንግዲህ ፈጣሪ እሱን ይጠብቀው ነው ምንለው እንከታተላለንኛም ህዝብም ሁኔታውን እንዲከታተልና አደርጋለን እና መልካም ምድል እንመኛለን እናቱን የከበረ ሰላም ታቀርብልን
እሺ እናመሰግናለን እኛም እግዚአብሔር ይክበር
እንደምን አረፈዳችሁ አድማጮች 11 ሰዓት ሆኗል ከረፋዱ የሳምንቱ አበይት ዜናዎች ቀጥለው ይሰማሉ በህዝባዊ ወያነ ሓርነት ትግራይ የሚመራው ኢትዮጵያ አገዛዝ የወልቃይት የአማራ ማንነት ተወካዮች ላይ ክስ መስርቷል የህወሓት የሚዲያ ልሳኖች እንዳሉት በወልቃይት የማንነት ጥያቄ ሽፋን የሽብር ወንጀል በመፈጸም የተጠረጠሩ መከሰሳቸውን ዘግበዋል የፌደራል ጠቅላይ አቃቤ ህግ ለፌደራል ከፍተኛ ፍርድ ቤት ለደታ ምድብ 19ኛ ወንጀል ችሎት ክስ የመሰረተባቸው የሰሜን ጎንደር ከተማ ነዋሪዎች አቶ መብራቱ ጌታውን ጌታቸው አደመ አታላይ ዛፌና አለነሻማናቸው ከትግራይ ክልል መራባዊ ዞን የሰቲቱ ሁመራ ነዋሪ አቶ ነጋ ባይንተ ይሁንም በክሱ ተካተዋል ተከሳሾቹ የአርበኞች ግንቦት 7ን የሽብር ተልእኮ ለማስፈጸም የወልቃይት ህዝብ የአማራ ብሔረተኝነት የማንነት ጥያቄ ኮሚቴ በማለት ራሳቸውን አባልና አመራር ብለው ከሰየሙ በኋላ ኮሎኔል ደመቀ ዘውዱን የፕሮፓጋንዳ ኃላፊ አድርገው ሾመዋል ይላል ጠቅላይ አጋቤ ህጉ በክሱ እንዳብራራው ተከሳሾቹ የማንነት ጥያቄውን ሽፋን በማድረግ ከአርበኞች ግንቦት 7 አመራሮች ጋር በተለያዩ ተንቀሳቃሽ ስልኮች በቀጥታ ተገናኝተዋል በትግራይ ክልላዊ መንግስትና በወልቃይት አስተዳደሮች ላይ የግድያና የአፈና እርምጃ እንዲወሰድባቸው ለወጣቶች የጦር መሳሪያ አስተጣቀዋል የታጠቁት ወጣቶች በዳንሻ ከተማ ግለሰቦችን እንዲገሉ አፈና እንዲወስዱና በቀፍታ ወረዳ አስተዳደሮች ላይ የግድያ ሙከራ በማድረግ የዳንሻና ሶሮቃ መንገድ እንዲዘጋ ማድረጋቸውን ክሱ ጨምሮ ገልጿል። የብሪታንያ የፓርላማ አባላት በአቶ አንዳርጋቸው ጽጌ ጉዳይ ላይ ስለሚወሰደው እርምጃ ክርክር ሊያካሂዱ ነው። የብሪታንያ መንግስት በአቶ አንዳርጋቸው ጽጌ ዙሪያ ላይ መውሰድ በሚገባው እርምጃ ላይ ለመምከር የሀገሪቱ ፓርላማ አባላት በቀጣዩ ሳምንት የክርክር መድረክ ሊያካሂዱ መሆኑ ተገልጿል። ካለፉት ጥቂት ወራት ጀምሮ አቶ አንዳርጋቸው በብሪታንያ መንግስት ተወካይ ዘንድ እንዳይጎበኙ መደረጉ በፓርላማ አባላትና በሰባዊ መብት ተሟጋቾች ዘንድ ስጋትን ማሳደሩ የተለያዩ አካላት በመግለጽ ላይ ናቸው። የጉዳዩ አሳሳቢነትን ተከትሎ የብሪታንያ ፓርላማ አባላት የሀገሪቱ መንግስት መውሰድ በሚገባቸው እርምጃዎችና የዲፕሎማሲያዊ ጥረቶች ዙሪያ ለመምከር የፊታችን ማክሰኞ ልዩ የክርክር መድረክ ማዘጋጀቱን ሪፕሪቭ የተሰኘው የብሪታንያ የሰብአዊ መብት ተሟጋች ተቋም ባለፈው አመት አስታውቋል። የአቶ አንዳርጋቸው ጽጌ ጉዳይ በመከታተል ላይ የሚገኘው ይኸው ድርጅት የአቶ አንዳርጋቸው ወቅታዊ ሁኔታ እጅጉን አሳሳቢ የሆነ መምጣቱንም ገልጿል። የአውሮፓ ህብረት ፓርላማ በፕሮፌሰር መረራ ጉዲና መታሰር ዙሪያ ለኢትዮጵያ መንግስት በቀጥታ ደብዳቤ ጽፏል። የአውሮፓ ህብረት ፓርላማ ለኢትዮጵያ መንግስት በቀጥታ በጻፈው ኦፊሴላዊ ደብዳቤ የኢትዮጵያ መንግስት የተቃዋሚ ፓርቲ መሪ ፕሮፌሰር መረራን ያሰረበት ምክንያት በዝርዝር እንዲገልጽለት ጠይቋል። የህብረቱ ፓርላማ ፕሬዝዳንት ማርቲንስ ቹልዝ ለኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ በጻፈው ደብዳቤ የኦሮሞ ፌዴራሊስት ኮንግረስ መሪ ፕሮፌሰር መረራ በታሰራቸው እንደረበሻቸው ገልጸውላቸዋል። በመሆኑም በፕሮፌሰር መረራ ላይ ተመሰረተው ክስ በግልጽ እንዲያሳውቋቸው ቀዋል። የህብረቱ ፓርላማ ፕሬዝዳንት በዚህ ደብዳቤያቸው ፕሮፌሰር መረራ ባለፈው ዳር ወርክ ብራስልስ ካደረጉት አጭር ቆይታ መልስ መታሰራቸው መመጥቀስ በጉብኝታቸው ከአውሮፓ ህብረት ፓርላማ አባላት ጋር ተገናኝተው እንደነበር አውስተዋል። በብራስልስ የኢትዮጵያ አምባሳደር ፕሮፌሰር መረራ የታሰሩት በአዲስ አበባው መንግስት ሽብርተኛ ተብለው ከተፈረጁ ሰዎች ጋር በመገናኘታቸው መሆኑን እንደገለጹላቸው በደብዳቤያቸው የጠቀሱት ማርቲንስ ቹልስ እስራቸው በህብረቱ ፓርላማ ከተደረገው ስብሰባ ጋር የተገናኘ መሆኑንም አክለዋል። ለዶክተር ሙላቱ ወጻፍት በዚህ ደብዳቤ አውሮፓ ህብረት ፓርላማ ከውጭ መንግስታትም ሆነ ከተቃዋሚ ፓርቲዎች የተለያዩ ድምጾች የሚሰሙበት የዲሞክራሲ ተቋም ሆኖን ላስታውሶ ተወዳለው ብለዋል ማርቲንስ ቹልስ። ፕሮፌሰር መረራ ጉዲና ባለፈው ወር በአውሮፓ ህብረት ፓርላማ በተደረገላቸው ግብዣ መሰረት ከሪዮ ኦሎምፒክ የብር ሜዳ ለሸናፊ ከአትሌት ፈይሳ ሌሊሳና ከፕሮፌሰር ብርሃኑ ነጋ ጋር ስለ ኢትዮጵያ ወቅታዊ ሁኔታ ገለጻ አድርገው ሲመለሱ ከቦሌ አውሮፕላን ማረፊያ በደህንነቶች ታፍነው መወሰዳቸው ይታወሳል። በሌላ ዜና ኢትዮጵያ በአሁን ወቅት የተደገገችው አስቸኳይ ጊዜ አዋጅ የፊታችን ጥር ወር በአዲስ አበባ የሚካሄደውን የህብረቱ ስብሰባ ላይ ችግር እንደሚፈጥርበት የአፍሪካ ህብረት ገልጿል። እንደ አፍሪካ ኒውስ ዘገባ ስጋቱና ቅሬታውን ያንጸባረቁት የወቅቱ የህብረቱ ሊቀመንበር ዶክተር ንኮሳና ድላሚኒ ዙማ በአፍሪካ ህብረት የኢትዮጵያ አምባሳደር ሆነው የተሾሙትን ዶክተር ወርቅነህ ገበየሁን ባለፈው ማክሰኞ በህብረቱ ዋና ጽህፈት ቤት ተቀብለው ባነጋገሩበት ወቅት ነው። በዚሁ ጊዜ ሚኒስትር ወርቅነህ ገበየሁ በሀገሪቱ ያለው ውጥረት መብረዱንና ስብሰባውን የሚያውቅ ምንም አይነት መሰናክል ሊፈጠር እንደማይችል ለህብረቱ ሊቀመንበር ማረጋገጫ መስጠታቸው ተዘግቧል። የኮሎኔል ደመቀ ዘውዱ ፍርድ ቤት አለመቅረብ በጎንደር ጥራቱን አባብሶት መሰንበቱ ተዘግቧል። ቀደም ብሎ ኮሎኔል ደመቀን አጀበው ወደ ፍርድ ቤት የሚወስዱ ኃይሎች ተለውጠው አዳዲስ ኃይሎች ኮሎኔሉን አጀበን ወስዳለ ማለታቸውን ተከትሎ ኮሎኔል ደመቀ አልሄድም አሞኛል የሚል መልስ በመስጠታቸው ውዝግብ መነሳቱ ተዘግቧል። አዲሶቹ የእስር ቤቱ ኃላፊዎች እኛን ታስጠይቀናል ለመሄዳለብ ብለው ልመና የገቡ ቢሆንም ሌሎች እስረኞች በአንድነት በመውጣት ከታጣቂዎች ጋር በመፈጠጣቸው ኮሎኔሉ ሳይወሰዱ ቀርተዋል። ፍርድ ቤቱም ኮሎኔሉ በሌሉበት ለጥር 15 ቀን ተለዋጭ ቀጠሮ መስጠቱ ታውቋል። የእስር ቤት ኃላፊ የነበሩት ኢንስፔክተር ልጃለም መሰረት ኮሎኔሉ ያለ ካቴና ፍርድ ቤት እንዲቀርቡ አድርገዋል በሚል የታሰሩ ሲሆን ጉዳያቸውን የሚያይላቸው ሰው በመጥፋቱ እስካሁንም በእስር ላይ እንደሚገኙ ተዘግቧል። እሳቸውን በመተካት የተሾሙት ግለሰብ በሳምንት ውስጥ ኃላፊነቱን አልፈልግም ብለው ስልጣናቸውን አስረክበዋል። አዲስ የተሾሙት የዳባት ወረዳ የማረሚያ ቤት አዛዥ የነበረው መሆናቸው ተዘግቧል። የእስር ቤት ኃላፊዎችና ጠባቂዎች መላውጣቸው ኮሎኔል ደመቀን ከጎንደር አውጥቶ ወደ አዲስ አበባ ወይም መቀሌ ለመውሰድ ያለውን ፍላጎት እንደሚያሳይ ጉዳዩን በቅርብ የሚከታተሉ ወገኖች ይገልጻሉ። በቡሌ ሆራ እስር ቤቶች ሞልተው ተጨማሪ እስር ቤቶች እየተከፈቱ መሆኑ ተዘግቧል። የአካባቢው ነዋሪዎች እንደሚገልጹት በጉጂ ዞን በቡሌ ሆራ ከተማ ከተለያዩ ቀበሌዎች እየተያዙ የሚታሰሩ አርሶ አደሮች ቁጥር መጨመሩን ተከትሎ በቅርቡ ከተከፈቱት ሁለት እስር ቤቶች በተጨማሪ ሌሎች እስር ቤቶች መከፈታቸውንና እነሱም መሙላታቸውን ተናግረዋል። ልጆቻቸውን የሚያጠቡ እናቶች፣ ወጣቶች፣ አዋቂዎችና በእድሜ የገፉ አዛውንት ሳይቀሩ መታሰራቸውን የሚገልጹት እነዚሁ ነዋሪዎች በአሁኑ ሰዓት አቅም ያላቸው ሰዎች አካባቢያቸውን ለቀው መሰደዳቸውን አቅም የሌላቸው ግን ከፍተኛ ድብደባ እየተፈጸመባቸው በመታሰር ላይ መሆናቸው ተዘግቧል። የተከበሩ አና ጎሜዝ አሸባሪው የኢትዮጵያ መንግስት ነው በማለት በአውሮፓ ፓርላማ ውስጥ ተናግረዋል። የቀድሞ የአውሮፓ ህብረት ፓርላማ አፈ ጉባኤና የፓርላማ አባል ወይዘሮ አና ጎሜዝ የአውሮፓ ህብረት አመታዊ የሀገራት ሰብአዊ መብት አያያዝ ዙሪያ በተደረገ ውይይት የኢትዮጵያ መንግስትን በኢሰብአዊነትና አምባገነናዊነት በማውገዝ ህብረቱ ለኢትዮጵያ ልማት የሚመደበውን በጀት በድጋሚ እንዲያጠን ጠይቀዋል። የአውሮፓ ህብረት ምክር ቤት ከሶስተኛ ዓለም ሀገራት ጋር ያለውን ግንኙነት ማጤን አለበት። በተለይ የኢትዮጵያ መንግስት ላይ የአውሮፓ ህብረት ያለውን ዝምታ ሊያቆም ይገባል። በቅርቡም የተቃዋሚ ፓርቲ ወኪል የሆኑትን ዶክተር መራራ ጉዲናን የህዝባቸውና የሀገራቸውን ጉዳይ አስመልክቶ ውይይት ለማድረግ እዚህ በመምጣታቸው ታስረዋል። በእስር ቤት ውስጥ ከጠበቃቸው ጋር እንዳይገናኙ ከተደረገው ሰቆቃ ቶርቸር እየተፈጸመባቸው ነው። ዶክተር መራራን በሽብር ለመክሰስ ያበቃቸው ከፕሮፌሰር ብርሃኑ ነጋና አትሌት ፈይሳል ሊሳ ጋር ተገናኝተው ውይይት በማድረጋቸው ነው። እነሱንም በሽብር ከሰዋቸዋል። እውነተኛው አሸባሪ ግን የኢትዮጵያ መንግስት ነው ማለታቸው ተዘግቧል። ኢትዮጵያ በቀጣዩ 10 ዓመታት ወደ መካከለኛ ገቢ ወዳላቸው ሀገራት ተርታ እንደማትገባ የተባበሩት መንግስታት ድርጅት ይፋ አድርጓል። ኢትዮጵያ በቀጣዮቹ 10 ዓመታት ወደ መካከለኛ ገቢ ወዳላቸው ሀገራት ተርታ እንደማትገባ የተባበሩት መንግስታት ይፋ ሲያደርግ የመንግስት ባለስልጣናት ሀገሪቱ በቀጣዮቹ 10 ዓመታት ውስጥ መካከለኛ ገቢ ካላቸው ሀገራት ተርታ ትገባለች ሲሉ በተደጋጋሚ መግለጻቸው ይታወሳል። ይሁንና በጉዳዩ ዙሪያ ሰሞኑን ሪፖርት ያወጣው የድርጅቱ የንግድና የልማት ጉባኤ በተቀመጠው ጊዜ ገደብ 16 ሀገራት እቅዱን እንደሚያሳኩ ቢገልጽም ኢትዮጵያን ሳያካትት ቀርቷል። ከአፍሪካ ሀገራት አንጎላና ኢኳቶሪያል ጊኒ አሁን ካሉበት ከዝቅተኛ ኢኮኖሚ ደረጃ ወደ መካከለኛ ገቢ ካላቸው ሀገራት ተርታ እንደሚመደቡ የልማት ጉባኤው የአፍሪካ ቀጠና ተወካይ የሆኑት ዶክተር ጆዌ ካትዌኬ ሪፖርቱ ከቀናት በፊት በአዲስ አበባ ከተማ ይፋ በተደረገበት ወቅት ለጋዜጠኞች አስረድተዋል። በዓለማችን ኢትዮጵያን ጨምሮ 48 ሀገራት በዝቅተኛ ኢኮኖሚ ደረጃ ላይ ተመድበው የሚገኙ ሲሆን አብዛኛው የሀገሪቱ ዜጎች በድህነት ውስጥ እንደሚገኙ ተገልጿል። ኢትዮጵያ በቅርቡ ለሁለተኛ ጊዜ ይፋ ባደረገችው የእድገትና ትራንስፎርሜሽን እቅድ መሰረት ሀገሪቱ በቀጣዮቹ 10 ዓመታት ውስጥ መካከለኛ ገቢ ካላቸው ሀገራት ተርታ እንደማትመደብ ትንበያውንም አስቀምጧል። የእርስ በርስ ጦርነት ውስጥ የምትገኘው የመን፣ አፍጋኒስታን፣ ባንግላዴሽ፣ ጅቡቲና ኔፓል ወደ መካከለኛ ገቢ ካላቸው ሀገራት ይመደባሉ ተብሎ የሚጠበቅ ሲሆን ሀገሪቱ በተባበሩት መንግስታት ድርጅት እንደ መስፈርት የተቀመጠውን $1,035 የነፍስ ወከፍ ገቢ ለሶስት ተከታታይ ዓመታት ማስመዝገብ ይኖርባቸዋል። እንዲሁም አንድ ሀገር ከዝቅተኛ ደረጃ ወደ መካከለኛ ገቢ ካላቸው ሀገራት ተርታ ለመመደብ $1,242 ብሔራዊ የነፍስ ወከፍ ገቢ ማስመዝገብ እንደሚጠበቅባቸው የተባበሩት መንግስታት ድርጅት በዝቅተኛ መስፈርትነት ካስቀመጣቸው መስፈርቶች ውስጥ ይገኙበታል። የኢትዮጵያ መንግስት በጸጥታ ኃይሎች የተወሰዱ የኃይል እርምጃዎችን ሽፋን እንዳያገኙ ድረገጾችን መዝጋቱን አምነስቲ ኢንተርናሽናል ገለጸ። በኢትዮጵያ ሲካሄድ ከቆየ ህዝባዊ ተቃውሞ ጋር በተገናኘ የመንግስት የጸጥታ ኃይሎች በወሰዱት የኃይል እርምጃ ሽፋን እንዳያገኙ በትንሹ 16 የመገናኛ ብዙሃንን ተቋም ድረገጾች እንዲዘጉ ማድረጉን አምነስቲ ኢንተርናሽናል ረቡዕ አዲስ ባወጣው ሪፖርት አስታውቋል። የማህበራዊ ድረገጾችን ጨምሮ የኢንተርኔት አገልግሎት ሙሉ ለሙሉ ለመዝጋትና ለመቆጣጠር በተካሄደው በዚሁ የአፈና እርምጃ የተቃዋሚ ፓርቲና የሰብአዊ መብት ተሟጋች አካላት ሰለባ መሆናቸውን የሰባይ መብት ተሟጋች ድርጅቱ ኦፕን ኦብዘርቫቶሪ ኦፍ ኔትወርክስ ኢንተርፌረንስ ከተሰኘው ተቋም ጋር በጋራ ባካሄደው ጥናት አስመልክቶ ባወጣው ሪፖርት አመልክቷል። ባለፈው አመት በተለይ በኦሮሚያ ክልል የተቀሰቀሰን ህዝባዊ ተቃውሞ ተከትሎ የኢንተርኔት አገልግሎት ለመዝጋት የተወሰደው እርምጃ ተግባራዊ ተደርጎ በሚገኘው አስቸኳይ ጊዜ አዋጅ ወቅትም መቀጠሉን ሁለቱም ዓለም አቀፍ ተቋማት ገልጸዋል። በስልጣን ላይ ያለው ገዢ የኢህአዴግ መንግስት ተግባራዊ አድርጎት የሚገኘው ቴክኖሎጂ ያፈና ድርጊት በአገሪቱ ያለውን ግፍና ጭቆና በአግባቡ ለማወቅ እንዳላስቻለ የአምነስቲ ኢንተርናሽናል ባለስልጣናት ለመገናኛ ብዙሃን አስረድተዋል። በመንግስት የተወሰደው ይኸው መጠነ ሰፊ እርምጃ የህግ መሰረት የሌለው መሆኑን በአምነስቲ ኢንተርናሽናል የአፍሪካ ቀንድና የምስራቅ እንዲሁም የታላላቅ ሐይቆች ምክትል ኃላፊ የሆኑት ሚቸል ካጋሪ ለዓለም አቀፍ መገናኛ ብዙሃን አስረድተዋል። በመንግስት የጸጥታ ኃይሎች ይወሰዱ የነበሩ የኃይል እርምጃዎች በበቂ ሁኔታ ዓለም አቀፍ ትኩረት እንዳያገኙ በትንሹ 16 የመገናኛ ብዙሃን ድረገጾች የዘመቻው ሰለባ መሆናቸውን ኃላፊው ገልጸዋል። በመጨረሻም የብር ምንዛሬ ዋጋ ያሽቆለቆለ በመሄር ላይ መሆኑ ተዘግቧል። በኢትዮጵያ ከተከሰተው ህዝባዊ አመጽ በኋላ የዶላር ዋጋ በከፍተኛ ሁኔታ ማሸቀቡ የተነገረ ነው። በህጋዊ ገበያ 1 ዶላር በ23 ብር ገደማ የሚመነዘር ሲሆን በጥቁር ገበያ ከ28 ብር በላይ በአሁን ሰዓት የተመነዘረ መሆኑ ተዘግቧል። በርካታ ባለሀብቶች ንብረቶቻቸውን እየሸጡ ብር ወደ ዶላር በመመንዘር ሀብታቸውን ወደ ውጭ ማሸሻቸው ወደ ሀገሪቱ የሚገባው ኢንቨስትመንት በከፍተኛ ሁኔታ መቀነሱ፣ ዲያስፖራ ወደ ሀገሩ የሚልከው ገንዘብ በመቀነሱ እንዲሁም የውጭ ምንዛሬ በከፍተኛ ሁኔታ ማሽቆልቆሉ በሀገሪቱ ውስጥ ለተፈጠረው የውጭ ምንዛሬ እጥረት አስተዋጽኦ ማድረጉ ተነግሯል። የሳምንቱ አበይት ዜና በዚሁ ተጠናቋል።
Let's get to the side. Who are you? ላቀ ሙዚቃ ምሽት በስቶኮልም ከተማ ዝነኛው ድምጻዊ አብዱ ኪያር የፈረንጆቹን የገና በዓል ምክንያት በማድረግ ከመርጥ የሙዚቃ ስራዎቹ ጋር በዲሴምበር 25 2016 ዓ.ም ተመረጠ ወደ ስቶኮልም ብቅ ይላል። ስለዚህ የእሁድ ዲሴምበር 25 የአብዱ ኪያር ዝግጅት እንዳያመልጣችሁ ስንገልጽ በታላቅ ደስታ ነው። ቀን እሁድ ዲሴምበር 25 2016 ዓ.ም ተመረጠ ቦታ አልቪክ ፎልኬትስ ጉስታስ ሉንስዌገን 168 ቱናልባና አልቪክ ሰዓት ከ22 ሰዓት ጀምሮ እስከ ሌሊቱ 4 ሰዓት ድረስ ይበልጥ ለመረዳት በስልክ ቁጥር 076-206-9348 መደወል ይችላሉ። አዘጋጅ ክለብ ዳንሴ ዳንሴ። የሙዚቃ ምሽት በስቶኮልም ከተማ በጉጉት ሲጠበቅ የነበረው ተወዳጁ ዘነኛውና አንጋፋው ድምጻዊ ኤፍሬም ታምሩ ከኢትዮጵያ ከሙሉ ጋንድ ጋር በመሆን በፈረንጆቹ የአዲስ ዓመት ዋዜማ ዕለት እናንተን ለማስደሰት ወደ ስቶኮልም ብቅ ይላል። አስተውሱ አትርሱ የዲሴምበር 31 2016 ዓመተ ምህረት ምሽታችሁ ከኤፍሬም ታምሩ ጋር ይሁን። ቀን ቅዳሜ ዲሴምበር 31 2016 ቦታ ሬስቶራንት አሬና ፓልም ፌልስቬገን 1 ቱናልባና ግሎባል ሰዓት ከ12 ሰዓት ጀምሮ ለሊቱ ሙሉ እስከ 00 ሰዓት ከ30 ድረስ ለሚመጡ ደንበኞቻችን ሃፒ አወር ያለም ሆኑን በዚያ አጋጣሚ እንገልጻለን። በይበልጥ ለመረዳት በስልክ ቁጥር 076-206-9348 ይደውሉ። አዘጋጅ ክለብ ዳንሴ ዳንሴ።
ማስተዋቂያ ከሞረሽ ወገኔ ስዊድን። የተከበራችሁ ኢትዮጵያውያን፣ የሞረሽ ወገኔ የአማራ ድርጅት የጌታችንና የመድኃኒታችን ኢየሱስ ክርስቶስን የልደት በዓል ምክንያት በማድረግ እንደ ባህላችን በጋራ አብረን እናከብረው ዘንድ ከወዲሁ ቅዱን ነድፎ በዝግጅት ላይ ይገኛል። ስለዚህ ምርሶ በተጠቀሰው ሰዓት በቦታው በመገኘት የገናን በዓል ከወገኖ ጋር በጋራ አብረው እንዲያከብሩ ጥሪውን ያቀርባል። በለቱ ከዝግጅቱ የሚገኘው ገቢ ሙሉ በሙሉ በሀገራችን በቆራጥነት ከወያኔ ጋር ለሚዋደቁት ወገኖቻችን ገቢ የሚሆን ነውና እርሶም በዓሉን ከወገኖቻቸው ጋር እየተዝናኑ በማክበር የድርሻውን ይወጡ። በለቱ ባህላዊ ምግብና ሙዚቃ እንዲሁም በጀበና የተፈላቡና ስለሚስተናገድ ለበዓሉ ድምቀት ጥርጣሪ ያግባዎት። የመግቢያ ዋጋ ከምግብ ጋር 200 ክራውን ብቻ። ቦታ በጋሙሰን ፎልኬት ሂውስ ሊሎ ቬገን 44 ቀን ቅዳሜ ጃንዋሪ 7 2017 ከ13 ሰዓት እስከ 21 ሰዓት።
ፕሮፌሰር ፍቅሬ የኦሮሞና የአማራን የተቀረውን የኢትዮጵያ ህዝብ እውነተኛና ትክክለኛ የዘር ምንጭ ምን እንደሆነ ከ5000 ዓመታት በላይ ወደ ኋላ ተጉዞ ማስረጃ አስደግፎ ምንጭ ጠቅሰው እስካሁን ድረስ የምናውቀውን የኢትዮጵያ ታሪክ ከሰር መሰረቱ የሚሽር አዲስ ታሪክ የሚተካ አዲስ የኢትዮጵያ ታሪክ ለመጀመሪያ ጊዜ በዝርዝርና በጠራ አቀራረብ የሚገልጽ ድንቅ መጽሐፍ አቀርቧል።
ምዋቸው በአሜሪካ የሆኑ ታዋቂ የስነ ጽሁፍ ምሁር ፕሮፌሰር ፍቅሬ ቶሎሳ በሊንከን ዩኒቨርሲቲ በሂውማኒቲስ የትምህርት ዘርፍ የሚያስተምሩና ከዚህ ቀደም ሄቨን ቱ ኤደን እና the hidden and untold history of the Jewish people and Ethiopians የሚሉ መጽሐፍ በእንግሊዘኛ ቋንቋ ያሳተሙ ሲሆን ሁለቱም በኢንተርኔት Amazon በተባለ የመጽሐፍ ሽያጭ ድረገጽ ላይ ከተፈላጊ መጽሐፍ ተርታ ተሰልፈዋል። በሙያቸው ጸሐፊ የተውኔትና የስነ ጽሁፍ ምሁር ሲሆኑ በኢትዮጵያ ታሪክ ላይ ጥልቅ ጥናትና ምርምሮችን በማድረግ ይታወቃሉ። አንጋፋው ምሁር ፕሮፌሰር መስፍን ወልደማርያም በቅርቡ ለንባብ ባበቁት አዳፍኔ በተሰኘው መጽሐፋቸው ላይ የኦሮሞን ታሪክ ሙሉ አድርጎ ሊጽፍ የሚችለው ፕሮፌሰር ፍቅሬ ቶሎሳ ብቻ ነው ሲሉ ለብቃታቸው ምስክርነታቸውንና ውቅና መስጠታቸው ይታወሳል። ፕሮፌሰር ፍቅሬ ቶሎሳ በርካታ ቲያትሮችን ለመድረክ ያበቁ ሲሆን ከነዚህ መካከል ጓደኛሞቹ ፍቅር በአሜሪካ፣ መቃብር ቆፋሪው ሌሎችም ይገኙበታል። በቅርብም ላሞይ የተሰኘው ባለ ሁለት ገቢው ቲያትር ጽፈው ማጠናቀቃቸውን ታውቋል። ከሰተሞቹ የአማርኛ መጽሐፍት ውስጥ ወለላ የተሰኘው የልብ ወለድ መጽሐፍና ይቺናት ሀገር የተሰኘው የግጥም መጽሐፋቸው ይገኙበታል። በ2000 ዓመተ ምህረት ማለትም በእንደ አውሮፓውያን አቆጣጠር በ2008 Multicolored Flowers የተቀለመለሙ አበቦች የተሰኘው ፊልማቸው ለህዝብ እይታ ማብቃታቸውም ይታወሳል።
አድማጮቻችን፣ አሁን የሰማችሁትን የፕሮፌሰር ፍቅሬ ቶሎሳን አጠር ያለ ስለሳቸው የተጻፈውን ያቀረበው አብርሃም ቀጀላ ስለሳቸው መጽሐፍ ምረቃ ባወጣው ትችት ላይ ነው። ፕሮፌሰር ከኔ ጋር ነውት? ይሰሙኛል? እጅግ በጣም አመሰግናለሁ ጌታዬ። ከንቅልፎ ቀስቅሰኖት በአሁኑ ሰዓት እናንተ ጋር ስንት ሰዓት ነው አሁን?
እዚህ ከነጋቱ በኢትዮጵያ አነጋገር 11 ሰዓት ከ25 ነው።
ከንቅልፍ ነው የቀሰቀስኩት?
which means 5:25 AM
ኦኬ ኦኬ።
ተዋት ነው ግደለን ችግር የለም።
በጣም ጥሩ እና መሰግኖታል። ለማንኛውም እስቲ ባንድ ጥያቄ ልጀምርና ወደ መጻፎ ትገባሉ። ፕሮፌሰር ስለሶ ስሰማ ስለሶ ሳነብ የሚገባኝ ነገር ምንድነው? እጅግ በጣም ይኮራሉ በኢትዮጵያዊነቱ። ምንድነው ምክንያቱ?
ምክንያቱም በኢትዮጵያ የሚለውን ቃል የማታውቁ ካላችሁ ኢትዮጵያ የሚለው ቃል የመጣው ከሁላችንም አባት ከሆነ ሰው ነው። እና ኢትዮፕ ይባላል። ኢትዮፕ ኢትዮፕ ማለትም ቢጫ ወርቅ ስጦታ ለእግዚአብሔር ማለት ነው። እና ይህም የተባለበት ምክንያት የእሱ የኢትዮፕ ልጆች እሱ የዛሬ 4000 ዓመት ነው የኖረው። የዛሬ 2000 ዓመት እሱ ማለት ከኖረ ከሁለት ሺህ ዓመት በኋላ ተባስተው በኢትዮጵያ ላይ 10 ወንዶች ወልዶ እነሱ ደግሞ 12 ጎሳዎች ሆነው ቢጫ ወርቅ ዮጵ የተባለውን ቢጫ ወርቅ ስጦታ እጣን ከርቤ ይዘው አንድ ከእግዚአብሔር የተላከች ኮከብ እየመራቻቸው ከኢትዮጵያ ተነስተው እስራኤል ድረስ ሄደው ለኢየሱስ ክርስቶስ ገዳ አቀረቡለት ወይም ስጦታ ገጸ በረከት። እስራኤሎች የኢየሱስ ክርስቶስ ወገኖች በስጋ የሆኑት ሳያውቁ ኢትዮጵያኖች አውቀው መወለዱን ከሩቅ ከኢትዮጵያ ሆነው ከአይሁዳውያን ሁሉ በልጠው ሰጡና ይህ ኢትዮጵያ የሚለው ስም አንደኛ ክቡር ስለሆነ ቢጫ ወርቅ ስጦታ ለእግዚአብሔር የሚል ስም ስለሆነ፣ ሁለተኛ ያንን ያ ስም የተገኘው ከአባታችን ከኢትዮጵ ስለሆነ ኢትዮጵያ የምትባለው የሀገራችንም ስም ከሱ ከኢትዮጵ ስለወጣ እና እሱ ደግሞ እጅግ ትልቅ ሰው ስለሆነ በዚህ ምክንያት አንደኛ በዚህ ይኮራለሁ። እሱ ምክንያቱም የንጉስ የካህን ካህን ነው። የእሱም አባት በጣም ትልቅ ሰው የሆነ እጅግ ትልቅ ሰው የካህን ካህን የንጉስ የሆነ ኢየሩሳሌምን ያሳደገ አብርሃም ራሱ ትልቅ የሚባለው የአይሁዳውያን አባት ኢየሱስ ክርስቶስ በአካል ከአብርሃም አብራክ ነው የወጣው። ግን ያ አብርሃም ሄዶ ይሰግድ ነበር ለመልከጼዲቅ የሳሌም ንጉስ የኛ አባት ማለት ነው። ኢትዮጵያ አባታችን ሲሆን እሱ ደግሞ የእሱ አባት ሲሆን የኛ አያት እንደማለት ነው። እና ይሄ ሁሉ እነዚህ ሁሉ ትልቅ ሰዎች የተገኙበት አን በዛ ኮራለው። ቀጥሎ ደግሞ የኢትዮጵያ ሕዝብ የሰው ልጅ ሁሉ የዘር ምንጭ ስለሆነ ኢትዮጵያም በመጽሐፍ ቅዱስም ብንሄድ እንደዚሁም ደግሞ በሳይንስም ብንሄድ በሁለቱም በኩል የሰው ልጆች የመነጩባት አስደናቂ ሀገር ስለሆነች በዚህ እኮራለሁ። እንደዚሁም ደግሞ ከማንም ከዓለም ቀድማ ኢትዮጵያ አያሌ ነገሮችን ለሰው ልጅ አበርክታለች። ለምሳሌ የፖሊስነት ስራ የተጀመረው ኢትዮጵያ ራሷ ውስጥ ነው። የዛሬ 4550 ዓመት አካባቢ ነው የሰላም ጥበቃ የሚል ስም ሰጠውት ዛሬ ፖሊስ የሚሉትን ያቋቋሙት። ለምሳሌ እዚህ ሀገር ያሉ አሁን በውሻ ፖሊሶች ውሾቹ እያሸተቱ ጠረን የድረግም ሆነ መጥፎ ነገር የሚጨስ ጭስ መርዝም የሆኑ ነገሮችን እንደዚሁም ወንጀለኛን በሌባ ይይዛሉ አሁን ስናይ። ነገር ግን የእኛ ቅድመ አያቶች የዛሬ 4500 ዓመት ውሻን አሰልጥነው እንደዚህ ልክ አሁን ፖሊስ እንደሚያደርጉት ሌባን ይይዛሉ ወይም ወንጀለኛን ይይዛሉ። ግን ሳይነክሱት ነው የሚይዙት። የነዚህ ይነክሱታል። የእኛ እያደከሙ ሰው ይሆን በዙሪያው እየዞሩ እያደከሙት ላው ላይ እየወጡ ሳይነክሱት እየገፋፉት እየጣሉት አድክመውት ከዛ ፖሊሶቹ ደርሰው ይዙታል ማለት ነው። ሳይጫር እንኳን አንድ ነገር ሳይነከስ እንደዚህ የመሳሰሉ ነገሮች የተለያዩ ፍልስፍናዎች ለምሳሌ የኛ ቅድመ አያቶች የኢትዮጵያ ልጆች በብዙ ዓለማት እንዳሉ አሁን ፈረንጆች በቴሌስኮፕ እና በሳይንስ ምርምር ለማግኘት የሚሞክሩትን ፓራሌል ዩኒቨርስ አለ እያሉ ከዋክብት አለ እያሉ የእኛ ግን አያት ቅድመ አያቶች በሌሎች ዓለማት ላይ ህይወት እንዳለ ያውቃሉ። መጽሐፍም ጽፈዋል። ለምሳሌ ሰረገላ ታቦር የሚል መጽሐፍ አለ። ብዙ ዓለማት እግዚአብሔር 100 ዓለማት እንደፈጠረ 7 ሰማያት ፈጥሮ በእያንዳንዱ ዓለማት ውስጥ 7 ሰማያት ፈጥሮ በእያንዳንዱ ሰማያት ውስጥ ዓለማትን እንዳስቀመጠ 7 ሰማያት አሉ። አንደኛው ኢዮር ይባላል። ኢዮር ወይም አየር የሚለው ከዚህ ይገጥማል። ኢዮር የኛ ዓለም ነው። ለምሳሌ የኛ ሰማይ ነው። በእኛ ሰማይ ውስጥ 12 ዓለማት አሉ። አሁን ይሄ ሆሮስኮፕ ወይም ኮከብ ብለው ለጥንቆሎ ያዋሉት ዓለማትን ነው የሚወክለው። እና እዛ ውስጥ ስሞች ሁሉ አላቸው። ጀዲ መሬት፣ ሰምቡላ፣ አሰድ ሰዓት እንደዚህ የሚለው ሁሉ የስማቸው ነው። የነዚህ ዓለማቱ ውስጡ ምን አይነት ህይወት እንዳለ ሁሉ ከነ ዝርዝሩ ያስረዳሃል። እንዲህ ከፍ ያለ ሌሎችም ዓለማት አሉ። ለምሳሌ ሰማያቱ አሁን ኢዮር አንደኛው አለ። ከዛ ኤረር የሚባል አለ። አርያም የሚባል አለ። አሮሪያ የሚባል አለ። ሰራሪያም የእግዚአብሔር መኖሪያ ነው፣ የእግዚአብሔር ክብር መገለጫ ነው። አዳራሽ ማለት ነው፣ የሰማይ አዳራሽ የጠራ ትልቅ ማለት ነው። ከዛ ሻዳያ የሚባል ሰማይ አለ። እዛ ውስጥ ኤል ሻዳይ የተባለው እግዚአብሔር የሚኖርበት ቤቱ እዛ ነው። የእግዚአብሔር ቤት እንኳን የት እንዳለ ድረስ የሚያውቁ ነበሩ የእኛ ወላጆች፣ የእኛ ዘሮች። እና እንደዚህ እየደመርክ ሲሄድ የመጀመሪያውን ለምሳሌ ሰንደቅ አልማ የሚባለውን የዛሬ 3200 ዓመት አካባቢ ያቋቋመ ማለት የፈለሰፈ አፄ እስያኤል የሚባል ኢትዮጵያዊ ትልቅ መሪ ነው የነበረው። አረንጓዴ ቢጫ ሰማያዊ ነበረ ያ። እና በዓለም ላይ የመጀመሪያው ነው ይህንን ሲያደርግ። መንግስት ማውለብለብ አለበት። ይህን የመንግስት ባለስልጣኖች ያስፈልጋቸዋል ማውለብለብ፣ ይህን አርማ ይገባቸዋል እያለ ይህን ፈለሰፈ። ከዛ ይሄው እስያኤል ይባል ነበረ። ወደ እስያ ሄዶ ያን እስያ አይባልም እሱ ያንን አካባቢ አሰልጥኖ ንጉሶች ስሞ እኔ የንጉሶች ንጉስ ነኝ፣ እናንተ ንጉሶች ናችሁ። ይህ ቦታ እኔን ለማስታወስ በስመ መንግስቴ እስያኤል በተባለው ስመ መንግስቴ እስያ ይባል ብሎ ይህን ሁሉ ስለሰራ እና አሁንም ድረስ እስያ ተብሎ ስለሚጠራ በአፋሮች ደግሞ አፍሪካ ስለተባለ መላው አፍሪካ እንዲህ የመሳሰሉ በጣም የሚያኮሩ አስደናቂ ነገሮች ስለአሉ ህዝቦቻችን በነጻነት ስላቆዩን ባሪያ ስላልሆን ስላልተገዛን አፍሪካ ውስጥ በነጭ በኮሎኒያሊዝም እንደተገዙት ሌሎች ወንድሞቻችንና እህቶቻችን እኛ በእግዚአብሔር ቸርነት በአባቶቻችን ትግል ነጻ ሰዎች ስለሆንን መልካችን የተለያየ እንደ አበባ የተቀለመለመ ደስ የሚል ባህላችንም ስለሆነ ልብሶቻችን፣ ሁለመናችን በብዙ እጅግ ብዙ ነገሮች በዚህ ምክንያት እኮራለሁ። ኢትዮጵያዊ በኢትዮጵያዊነት እኮራለሁ። እንዳልኩት ሁሉ አባቴ ኢትዮጵ ስላቋቋማት ኢትዮጵያን ማለት የሁላችንም ማለት ነው። በዚህ ሁሉ እኮራለሁ እና ሁላችንም እንደኔ ካወቅን ይህን እንድንኮራ ይገባል በኢትዮጵያዊነታችን ባጭሩ።
በጣም አመሰግናለሁ ፕሮፌሰር። የኦሮሞና የአማራ እውነተኛ የዘር ምንጭ የሚል ጽፈዋል እና እንደርሶ አጻጻፍ ከሆነ ከተሳሳትኩ ያርሙኝ። የኢትዮጵያኖች ዘር ግንድ አንድ ነው፣ አባታቸው ኢትዮጵ ነው ይላሉ። እስቲ የኦሮሞና የአማራን እንደ መጽሐፉ አርዕስት የዘር ግንድ አንድ መሆን አጠር አድርገው ያስረዱልን ጌታዬ።
ኦኬ፣ ከላይ ቅድም ሄጠቅ እንደጠቀስኩት የዛሬ 4000 ዓመት አካባቢ የኖረው ኢትዮጵ ሲሆን ከሱ ዝቅ ያለ ልጆች እየወለደ ሲሄድ 400 ዓመት በኋላ ማለትም የዛሬ 3600 ዓመት ላይ የኢትዮጵ ዘር የሆነ ደሸት ወይም ደሴት የተባለ አንድ ሰው ነበር እና ያ ሰው አራት ወንዶች ልጆች ወለደ። መንዲ፣ መደባይ፣ ማጂ፣ ጅማ የተባሉ እና ማጂ ደግሞ አማራ እና ጀማ የሚባሉ ሁለት ወንዶች ልጆች ወለደ እና እነዚህ ሰዎች የሚኖሩት ከዚህ ከአባታቸው ነቢይ ነበረ ሰውየው ራሱ ይህን አሁን ያወራነውን የከዋክብትን ነገር ሁሉ ያውቃል እና መጽሐፍም ይጽፋል። ጠቢብ ነበር ሰውየው እና እነዚህ አራቱ እየተባዙ ይሄዱ ጀመሩ። ጎጃም ጋር ጎጃም ላይ ነበር ይሁሉ ሆኖ ጣና ደሴት አካባቢ ቁጥራቸው እየበረከተ ሲሄድ የተወሰኑት ቦታውን መልቀቅ ጀመሩ። እየለቀቁ ሄደው በፊት የሚናገሩትን ቋንቋ እየተው በፊት የሚናገሩት እንግዲህ ሱባ የሚባል ቋንቋ ነው፣ አዳምና ሔዋን የተነጋገሩበት ቋንቋ ነው ብለን ነው የምናስብ እና ያንን እየለቀቁ ከሌሎች ህዝቦች ጋር ከጥንት ህዝቦች ጋራ እየተደባለቁ እንደነ ለምሳሌ እንደነ ጋፋት የተባሉ ህዝቦች፣ ቋራ የተባሉ ህዝቦች ወደ ሲበተኑ ደግሞ ወደ ሌላ ሲሄዱ እንደ ሲዳማ የመሳሰሉ ህዝቦች ወደ ሆርን ኦፍ አፍሪካ የሄዱት ደግሞ እየተደበላለቁ ኦሮምኛ የሚባለውን ቋንቋ ሲፈለስፉ እነዚህ ደግሞ አማሮች ወደ ሸዋና ወደ መሳሰለበት ቦታ ወደ መራ ቤቴ አሁን ሰላሌ የተባለው ግራርጌ እየተባለ ወደዛ አካባቢ ሁሉ እየሄዱ በአማርኛ ቋንቋን አዳበሩ እና መሰረታቸው እንግዲህ ያው ደሸት ነው እንዳልኩት። ደሸት መደባይ፣ ማጂ፣ ጅማ፣ መንዲያ የተባሉትን ወልዶ ከነሱ ውስጥ ነው ማለት ነው። እንግዲህ ቋንቋ ሲናገሩ ኦሮምኛ ተናጋሪ ግማሾች ሆኑ፣ ግማሹ አማርኛ ተናጋሪ ሆኑ። ያ ቋንቋ የተለያየ መናገር ሲጀምሩ ጎሳ ተባሉ። ቋንቋ ማለት ጎሳ ማለት ነው፣ ጎሳ ማለት ቋንቋ ማለት ነው። በዘር ግን አንድ ናቸው። አባታቸው ደሸት ነው የሁሉም ግንድ ማለት ነው። ከፍ ሲል ኢትዮጵ 10 ወንዶች ወልዶ፣ ዝቅ ሲል ደሸት 4 ወልዶ፣ አራቱ ደግሞ እየተባዙ ሌላ ጎሳዎች ሆኑ። ከአማራ በተጨማሪ ሌሎች ሁሉ እዚህ መጽሐፌ ላይ የኦሮሞና የአማራ እውነተኛው የዘር ምንጭ ብዬ ኢትዮጵያ ውስጥ በጣም ለህዝብ የቀረበውና ህዝቡን ያፋቀረ መጽሐፍ እዛ ውስጥ ተጠቅሷል። ሁሉ ዝርዝሩና ምንጫችን አንድ ነው፣ ግንዳችን አንድ ነው ማለት ነው። የኢትዮጵያኖች ሁሉ
ፕሮፌሰር መጽሐፉ ላይ ኦሮሞ መጀመሪያ መደባይ ነው የሚባል የነበረው ብለዋል። መደባይ ማለት ምንድን ነው? አማራም ደግሞ ትርጉም አለው። በእርሶ አማራም ትርጉም አለው ምን ማለት እንደሆነ፣ ኦሮሞም ትርጉም አለው።
አዎ፣ መደባይ አሁን የነገርኩ የደሸት ልጅ አንዱ ትልቅየው ታላቅ ይመስለኛል፣ የበሁር ወይም አንዱ ነው እንግዲህ በኩርም ሆነ ሁለተኛ ሶስተኛ መደባይ ስም አባትየው ደሸት ያወጣለት ፈላስፋው ነቢዩ ደሸት ለልጁ ስም መደባይ ይባል ነበር። ይሄ እነዚህ መደባይ አሁን በኋላ ኦሮሞ የተባሉት መደባይ ነው የሚባል ስማቸው።
ኦኬ።
እና ከጊዜ በኋላ ግን ኦሮሞ ጋላም ሊባሉ ቻሉ። ጋላ ስድብ አልነበረም፣ እስከ ቅርብ ጊዜ ስድብ አይደለም። ጋላ ማለት ሰገል ከሚለው የወጣ ነው። ሰብአ ሰገል ስንል ወደ ኢየሱስ ሄደው ሰገዱ ስንል በእንግሊዝኛ ዋይዝ ሜን ይላቸዋል። እና ሰገል ከሚለው ዋይዝ ማለት ነው፣ ብልህ ነው። ስለዚህ ጋላ ማለት ጠቢብ፣ አዋቂ ማለት ነው። እና ያ አንድ በኋላ እነዚህ አራቱ ተባዝተው ቅርንጫፎች ሲሆኑ አንዱ ክፍል እንደ ጋላ ተባለ፣ ሌላ ክፍል ኦሮሞ ተባለ። ግን በጠቅላላ ስማቸው መደባይ ነበረ የእነዚህ ሁሉ። እና አሁን ማስረጃውም እነዚህ ስሞች አራቱ መደባይ፣ መንዲ፣ ጅማ፣ ማጂ ኢትዮጵያ ውስጥ አሉ። እስካሁን የዛሬ 3600 ዓመት ቢወለዱም ሰዎቹ የእነሱ ዘሮች መንዲ የተባለ ወለጋ ውስጥ አለ። አሁን መንዲ ይባላል፣ የሰውም ስም ነው። የወንድ ስም መንዲ ነው፣ የሴት መንዲያ ነው። እና ደግሞ በሌላ በኩል ስታይ ያው ጅማ አለ አሁንም ድረስ ማጂም አለ። ከዛ በኋላ መደባይ አለ፣ መደባይ ዛና፣ መደባይ ወለል ተብሎ በትግራይ ውስጥ ይገኛል። አሁን ከጎጃም ፈንጠር ብሎ ወደዛ ከብዙ ሺህ ዓመት በፊት ወደ ትግራይ አካባቢም ሰፈሩ፣ ወደ ወለጋ፣ ወደ ሸዋ እንዲህ እየተስፋፉ ሄዱ፣ ጎጃም ብቻ ስለማይበቃ። እና እንደዛ ነው መድባ የነበረ የኦሮሞ ስሙ መጀመሪያ ላይ ዛሬ ኦሮሚ የሚባሉት ህዝቦች መድባ ይበልል ነው የታወቁት።
ጠቢብ ማለት ነው እርሶ እንደሚሉት
ምን መድባይ
ኦሮሞ
ነው ወይስ ጋላ? ጋላ ነው ኦሮሞ።
ኦኬ አዎ
ነው ጋላ ጠቢብ ነው ብያለ። ኦሮሞ ማለት የሰው ልብ ገላጭ ማለት ነው። የሰው ልብ ገላጭ የሰው ልብ አንባቢ
ኦኬ
ማለት ነው። ኦሮሞ
አዋቂ እንደማለት ነው ማለት ነው። ያማራውስ ምንድነው ትርጉሙ?
ያማራ መሰረቱ አባቱ ያጣለት ማራ ነው ያለው ማራ እና ማራ ማማ የቆየ ስም ነው። መጽሐፍ ቅዱስ ስም ውስጥም አለ ማራ የሚለው እና ማራ ማለት እውነተኛ ብርሃን ማለት ነው። ራ ማለት ፀሐይ ብርሃን ማለት ነው። እና በጥንት ሱባ ቋንቋ ራ እኔ እንኳን ትንሽ ልጅ ሆኜ አራተኛ ክፍል ሆኜ ስማር ታሪክ the god of the sun ማለት sun ፀሐይ ለማለት ነው። The god of the sun of the Egyptians used to be called Ra. Ra.
Okay.
Ra የግብጾች አምላካ የፀሐይ አምላካቸው
ራ ነው።
ራ ይባል ነበር ይላል። ራ ማለት ፀሐይ ማለት ነው፣ ብርሃን ማለት ነው። ማ ማለት እውነተኛ ነው በሱባ ቋንቋ። እና እዛ ላይ ማራ ማለት እውነተኛ ብርሃን ማለት ነው። ግን በኋላ አጋዚያን በኋላ የመጡ ሰዎች ከእስራኤል ሐማራ አማራ ብሎ ሃና አጭ ጨመሩበት። ይሄ ማለት መጠቆሚያ እንደ ማለት ነው። እና ሐማራ አማራ በኋላ አሉት እንጂ ማራ ነው ትክክለኛ አጠራሩ። እና እንደዛ ማለት ነው።
እርሶ እንደሚሉት እንግዲህ እነዚህ ሁለት ሃያል ኢትዮጵያ ዘሮች ግንዳቸው አንድ ነው። አባታቸው ኢትዮጵ ነው። የሱ ልጅ የወለዳቸው ናቸው። እነዚህ ደሸት አራት ልጆች ወለደ እና በአጠቃላይ አንድ ካንድ ግዛ ካንድ ግንድ የወጡ ናቸው ነው የሚሉት ካልተሳሳትኩ።
ትክክል እንደምታየው ነው። አሁን እንደነገርኩ ነው።
አዎ በመሃል ልግባና ፕሮፌሰር፣
እነዚህ አራቱ ደግሞ ብዙ ሆኑ እና እዚህ መጽሐፌ ላይ አለ። ሀዲያ፣ ከምባታ፣ ሶማሊያ አልቀረም። ማሳይ እንኳ ኬንያ ያሉ ከዛ ወጡ፣ ከዛ ቅርንጫፍ። ኪኩዩ ራሳቸው ኬንያ የሰፈሩ ሰዎች ሁሉ በቃ ከኢትዮጵያ ነው የሄዱት ወደዛ። እና በመላ አሁን ዛሬ የምታያቸው የሚኖሩ ሰዎች በኢትዮጵያ ምድርና ውጭ የኢትዮጵያ ዘር የሆነ ሁሉ ከፍ ሲል ከኢትዮጵ አስር ወንዶች ነው የወለደው። ኢትዮጵ ራሱ ደግሞ የዛሬ 4000 ዓመት እና ከነዚህ ከስማቸው ውስጥ አሁን ቴስቢ የሚባል አለ እና ኤልያስ ቴስቢያዊው ኤልያስ ይባላል። በሳት ሰረገላ ያረገው አይሁዳዊ አይደለም፣ ኢትዮጵያዊ የኢትዮጵ ልጅ ነው። እና ግን ሚድል ኢስት ይኖር ነበር። የእኛ ግዛት ሰፊ ስለነበር እዛ እስራኤል ነበር የሚኖረው። እና አንዱ እሱ ነው። አንዱ ደግሞ ቶላ ነው። ቶላ የእኔ ያጎቴ ስም ነው። ወለጋ ወለጋ። እና ቶላ ምንድን ነው? የዛሬ 4000 ዓመት ኢትዮጵ ከወለዳቸው ልጆች አንዱ ነው። እንዴት ኦሮሞ ውስጥ ገባ? አየህ፣ አባቱ ኢትዮጵ፣ የኦሮሞም የአማራም የሁሉም አባት ኢትዮጵ ስለሆነ ነው ማለት ነው። ሌላው ልጁ አዜብ ይባላል። አዜብ አዘቦ እነዚህ ራያ የምንላቸው እና አዘቦ አዜብ ነው የሚባሉ። ከዛ በኋላ ደግሞ በቃ አስር ወንዶች እዛ ውስጥ አሉልህ እና እነዚህ አስር ወንዶች የተለያዩ ጎሳ ሆኖ የዛሬ 4000 ዓመት የዛሬ 3600 ዓመት ደግሞ የደሸት ልጆች እነ ማጂ፣ ጅማ፣ መደባይ፣ መንዲ ደግሞ ተባዙና እንዲሁ ብዙ ሆኑ። እንዲህ እያለ ሁላችንም ኢትዮጵያውያን ከፍ ሲል የኢትዮጵ ደም በደም ስራችን ውስጥ ይፈሳል፣ ዝቅ ሲል ደግሞ የደሸት ደም በደም ስራችን ውስጥ ይፈሳል። ከዚህ አይወጣም እና ስለዚህ በዘር አንድ ነን እኛ ማለት ነው። ጎሳ ቋንቋ ነው። በኋላ የተለያየ ቋንቋ ይናገሩ ጀመር። ግን ጎሳ መገናኛ ነው እንጂ መግባቢያ ነው እንጂ ዘርን ደምን አይወስንም። ዋናው ወሳኙ ደም ነው። ስለዚህ እኛ ሁላችንም ኢትዮጵያውያን አባታችን እና እናቶቻችን አንድ ስለሆኑ ደማችን አንድ ስለሆነ ዘመዳሞች መሆናችንን አውቀን ተፋቅረን በሰላም መኖር አለብን የሚል ነው መልእክቱ የመጽሐፉ።
ፕሮፌሰር፣ መጽሐፎ ከተጻፈ በኋላ በጣም እጅግ በጣም አስቸጋሪ ስለሆነ ማግኘት ውድ ከመሆኑ የተነሳ ማለትም በብዙ ሰዎች ስለሚፈለግ አሁን ለምሳሌ አንድ አድማጭ ከጀርመን ከቦን ጀርመኖ ጀርመን ደውሎ ተክሉ ኃይሉ ይባላል አመስግኖታል ግን መጻፉን እንዴት ማግኘት ይችላልው ይላል አሁን ወደ ሌላ ጥያቄ ከመግባት በፊት አንዳንድ ሰዎች እየደወሉ መጻፉን ከየት እናገኛለን እንዴት ነው የምናገኘው ይላሉ እንደሰማነው አንዳንድ ቦታ በጣም አስቸጋሪ ነው ማግኘቱ ቶሎ ያልቃል ወይም የለም የሚሏሉ በድጋሚ የታተመ ነው የሚባልም እንሰማለን እስቲ ባጭሩ ስለ መጻፉ ንገሩን የት ይገኛል እንዴት እንገኛለን አውሮፓ ላይ
በጣም በየደጃው ጀምራለሁ ማሳተም አሁን አንድ ወር ሆነኝ አሜሪካ ነው የሚታተመው ወደ አልቃል በአሜሪካ እና ካናዳም ይጠይቃሉ በአለም ዙሪያ አውስትራሊያ ሁሉ ቦታ ይጠይቃል ግን አሁን ለማድረግ የምችለው ነው ለአውሮፓ ማሳተም ነው እና እየተነጋገርኩ ነው ከአውሮፓ ታትሞ እኔም ደግሞ ወደፊት ግብዣ በጋው ላይ በረዶ ከቀለጠ በኋላ በየሀገሩ እናንተም ጋር ሁሉም ቦታ ለመዞር ሀሳብ አለኝ ከመጽሐፉን የሚጀምር ረቃብ ማድረጌ አሁን እንደምናገረው እየተናገርኩ ኢትዮጵያዊነትን ለማራመድ ምክንያቱም የሚያዋጣን ኢትዮጵያዊነት እንጂ ጎሰኝነት አይደለም ጎሳ ቋንቋ ነው ምንም አይረባም የሚረባው ዘሩ ነው አንድ የኢትዮጵያ ልጆች ነን የሚለውን ሀሳብ ነው ማራመደው ኢትዮጵያዊነትን እና እዛው ይታተምና አውሮፓ እዛው እንዲደርሳቸው አደርጋለሁ ነገር ግን አሁን በግለሰብ ደረጃ ልልክላችሁ ይችላል አንድ በያልኩ በፖስታ ቤት ግን ውድ ነው ፖስታ ቤቱ 15 ወደ ካናዳ እንኳን አሜሪካ ጎን ያለው ስጠይቅ መጽሐፍም ቢሆን $15 ክፍል አሉኝ
ኦኬ
መጽሐፉ $30 አካባቢ ነው የሚሸጠው እነሱ ደግሞ 25 ሲሉ ወደ 45 ነው ወደ ስንት ነው ወደ 45 አካባቢ ሄደ ማለት ነው
ገባኝ
እና ወደ 40 ብር ሆነ ማለት ነው እና ይሄ ካላስቸገረ ልልክ ይችላልኝ ወደዛ ላንተ እንትን ኢሜይልን ሰጥና ገዛ በኢሜይል ላረጉልኝ 40 ማኒ ኦርደር ወደ $45 አካባቢ ማኒ ኦርደር ካላኩ ወደ አውሮፓም ልልክ ይችላልኝ እና እስከሚታተም ድረስ አውሮፓ እስከመመጣ ድረስ
እሱን እንነጋገራለን ከውይይታችን በኋላ ይህ መጽሐፍ በኢትዮጵያኖች ዘንድ የማንነት ጥያቄን መልሰቷል የሚሏሉ እኔ ማን ነኝ ከየት መጣሁ ለሚሉትና ከቅርብ ጊዜ ወዲህ በማንነት ቀውስ ለገባው ዜጋ መልሰቷል የሚሏሉ ምን ይላሉ እርሶ እውነት ነው
እኮ አላማው እውነት ነው እንደሱ እኮ እንዲሆን የተደረገው ባለፉት 45 አመታት የማንነት ቀውስ ፈጥረውብን ጎሳ ላይ ቋንቋ ላይ ብቻ ያተኮሩ ህዝቡ ግራ ተጋብቶ ባለበት ሰዓት ነው መጽሐፉ የደረሰውና ኢትዮጵያ ውስጥም ህዝቡ የሚለው ልክ ግራ ገብቶን ትልቅ ቀውስ ውስጥ ሆነን በቃ ምን ይዘው ምን ጨብጠው ባጣንበት ሰዓት ነው የደረሰልንና እንዴት ይሄንን አወቅ ጊዜውን ወቅቱን አሜሪካኖች ናቸው ወይ አሁን ወቅቱ ነው ብለው የመከሩ ወይስ ነብይ ነህ ምንድነው እንዴት ነው የምታውቀው አሉ ግን እግዚአብሔር ነው ጊዜውን ያዘጋጀው ብል ይሻላል እና እኔ አላወቅኩም እንዴ በዚህ ጊዜ እንደዚህ አይነት እንደሚያንገበግብ ከአንድ አመት በፊት ቀደም ብዬ ነበር እንዳውም ላወጣው የፈለኩት እና ግን ታስተካክል ምን ስል ቆየ እና እውነት ነው ማንነታችንን አሁን አውቀዋል ሰውም ይላልኝ ኢትዮጵያ 5 ወር ቆይቼ ነበር ሳሳተም እና ከወጣ በኋላ ህዝብ በቃ እንደ ጉድ ነው እየደወሉልኝ ከድፍን ኢትዮጵያ ከዳር አገር ሳይቀር አገኘን ማንነታችንን አወቅነው አሁን ወዲያ እርስ በርስ አንበጣበጥም ከአሁን ወዲያ ቀውስ የመንፈስ ቀውስ አይኖረንም እና በቃ አንድ የሚያረገን ማንነታችንን ትልቅ የተከበረ ማንነታችንን አውቀናል ተሆን አብደን የነበረውንና እግዚአብሔር ይስጥህ እናታ አጽሜ ለምለም የዘመዶች አጥንት ለምለም ያለ ነበር የሚመርቀኝ ህዝቡ አፋሩ ሳይቀር ከምባታው ሀዲያው ሳይቀር እና አማራና ኦሮሞ ምንም ያው ትርትር የለውም ሁለቱ መፋቀር ጀመሩ ሌላውም ኢትዮጵያ ህዝብ ሁሉ መግባባት ጀመረና ሰላም እና ፍቅርን የሚያወርድ የፍቅርና የሰላም መጽሐፍ ነው ፖለቲካ አይደለም እና ስለዚህ አው የማንነትን ቀውስ ግልጽ አድርጓል ስሙንም መድኃኒት ተብሏል መጽሐፉ መጽሐፍ አይደለም ይሄ መድኃኒት ነው የሚባለው እንዳውም ኖቤል ፕራይዝ መጽሐፉ ማግኘት አለበት ያሉኝም ሰዎች አሉ። ምክንያቱም ለሰላም ከሆነ ኖቤል ፕራይዝ የሚሰጠው ይሄ ነው ሰላም እያወረደ ያለ መጽሐፍ ብለዋል። እና እንደዚህ ልክ ነው። ይሄን ያህል ደርሷል መጽሐፉ።
መጽሐፎ ላይ ቢትዊን ዘ ላይንስ ወይም ደግሞ በቀጥታም ሞር ኦፍን ቢትዊን ዘ ላይንስ አንደርስታንድ አደረግኩት የነ ኢትዮጵ መምጫቸው ጎጃም ጣና አካባቢ ነው። ከተሳታትኩ ያርሙኝ እንደሱ ነው።
እውነት ነው። ኢትዮጵያም ከጣና አካባቢ ነው። ደሸትም ከጣና አካባቢ ነው። እንዳውም አዳምና ሔዋንም ከዛ ከጣና አካባቢ ነው። ምክንያቱም አራት ወንዞች ያጠጣት ነበረ ይላል የኤዶም ገነትን አዳምና ሔዋን የኖርባትን እና ከነሱ ውስጥ ሁለቱ ኢትዮጵያ ውስጥ ነው አሁንም ድረስ። ጊዮን ወይም አባይ ነው አንዱ፣ ሁለተኛው ደግሞ ኤፌሶን የሚሉት ነው። ኤፌሶንን ሳተና ዋቢ ሸበሌ ነው። እና ስለዚህ ይሄ ሁለቱ እዛ ስላሉ በደግሞም በመጽሐፈ ሄኖክ ላይ አዳም የት ነው የተፈጠረው ለሚለው ጥያቄ መልስ ይሰጣል። ኤልዳ የተባለ ቦታ ነው የተፈጠረው ይላል። ኤልዳ ማለት አስሜዳውያን ወይም ኤልዳውያን የሚባሉ ሰዎች እንዳሉ ዳሞት፣ አሁን ጎጃም ዳሞት የሚባለው አካባቢ ሰምቻለሁ። ወደፊት የሚጠና ነው ይሄ። የኖህም መርከብ አራራት ላይ አረፈ ይችላል። አራራት ጣና ዘጌ አናቱ ላይ አለ አራራት የሚባል ቦታ፣ በጀልባ ሄጄ አይቼዋለሁ። እና ብዙ ነገሮች አሉ የሚጠቁሙ፣ ገና አልወጣም። የኢትዮጵያ ታሪክ መጀመሩ ነው። እኔ መጀመሬ ነው፣ ገና ብዙ የሚጻፍ ነው። እና እውነት ነው። በዚህ ምክንያት ጎጃም ዋና ወሳኝ ቦታ ነው፣ ዋና ዋና ሚስጥራዊ ቦታ ነው ደሴቱ።
ኦኬ ፕሮፌሰር፣ ስለ ኢትዮጵያ ሲነሳ ባጭሩ ሰዓታችን የደረሰ ስለሆነ እሱም ደግሞ ረፍት እንዲያደርጉ ወደፊት ምናልባት በሰፊው እንወያያለን፣ ወይም ደግሞ እዚህ ይመጣሉ ብለን ተስፋ እናደርጋለን። ለእሱ ደግሞ ለእርሱ ወደዚህ መምጣት የኢትዮጵያ ድምፅ ሬዲዮ ከኢትዮጵያኖች ጋር ሆኖ ለማስተባበር ይታገላል፣ ይሞክራል። ኢትዮጵያ የሚለውን ቃል ብዙ ጊዜ ከግሪክ የመጣ ነው የሚሉት፣ እርስዎ ደግሞ አይደለም ነው የሚሉት?
አዎ ከግሪክ የመጣ አይደለም። ለምሳሌ አሁን ለሰው ስም የሚያወጣው ለአንድ ሕፃን ሲወለድ ስም የሚያወጣው ያደገ ሰው ነው አይደለ?
ትክክል።
እና ያደገ ሰው ነው ስም የሚያወጣለት፣ እና ያደገ ስም ስም ያወጣለታል። ግሪኮች ራሳቸው አላደጉ አልተወለዱም ነበረ። እኛ ስንወለድ ግሪኮች አልተወለዱም። ስለዚህ ለእኛ ስም ሊያወጡልን አይችሉም።
ትርጉሙ
አሁን የድሮ ባለታሪኮች እንደሚሉን በግሪክ ነው ስማችን
የተቃጠለ ፊት
ፀሐይ የመታ ወይም ፀሐይ ያቃጠለው ፊት ማለት ነው ይሉናል። እና ይሄ ስድብ ነው። ፀሐይ ያቃጠለው ፊት አይደለንም። እኛ የምናምር ነን። ከጥቁር እስከ ቀይዳማ እስከ ቀይ እስከ ቡና የሌለን ቀለም የለም። እንደ ተቅለመለሙ አበቦች በጣም የሚያምር ቀለም ያለን ህብረ ቀለም ያለን ሰዎች ነን። የተቃጠለ ፊት አይደለንም። ራሱ ስድብ ነው ቃሉ። እና እኔ ግን በግሪክ መረመርኩት። የተቃጠለ ፊት የሚለውን ቃል በግሪክ ሌክሲኮን ገብቼ ስመለከተው በመዝገበ ቃላት ላይ በእንትን ማለት ሰን በርንት ማለት ካውማቲዞ ነው። እና ደግሞ ፌስ ማለት ፒሪካሊፕቶ ነው። ስለዚህ ካውማቲዞ ፕሪካሊፕቶ ነበር መባል ያለብን እኛ በግሪክ ከሆነ። በግሪክ ቋንቋ ሰንበርነት ማለት ካውማቲዞ ፕሪካሊፕቶ። ስለዚህ ውሸት ነው ይሄ የተባለው።
ኦኬ።
እና ምንም አይገጥምም። በግሪክም ጠይቅ ያለው እንዲሁም ሰዎችንም ግሪኮችን እናንተ ሰንበርነት እስቲ በሉልኝ ስላቸው ካውማቲዞ ፕሪካሊፕቶ የሚለውን ነው እንጂ የሚሉት ኢትዮጵያ አይሉም። እና ስለዚህ የኛው አባት ኢትዮጵ ከሱ እሱ ኢትዮጵያ ብሎ ሲያስጠራ አፍሪካ በሞላ ድሮ አፍሪካ ሁሉ ኢትዮጵያ ይባላል። ግሪኮች ሰሙና ያንን መልሰው እኛንም ኢትዮጵ አሉን። ኢትዮጵያ እኛው ራሳችን ኢትዮጵ ስንል ሰምተው። ኢትዮጵ ማለት ግን ቢጫ ወርቅ ስጦታ ለእግዚአብሔር ነው ላይ እንዳልኳችሁ። እና ዮጵ ማለት ቢጫ ወርቅ ነው፣ ጎጃም እና ኢትዮጵያ አካባቢ ብቻ የሚገኝ እና ይሄም የክብር ስም ነው። ስለዚህ ግሪኮች አወጡልን አንበል። እኛ ከግሪኮች በላይ ነን። ግሪኮች ስልጣናቸው የተጀመረው የዛሬ 2300 ዓመት አሌክሳንደር የሚባለው ሰውዬ ወሮ ግብጽን የኛ ክፍል ነበር። እንዳውም አጼ ዋዜባ የሚባል የኢትዮጵያ ንጉሠ ነገሥት መጥቶ ሊደመስሰው ነበር አሌክሳንደርን። ግን እሱ አንዲት ኢትዮጵያዊት ኒኮላስ ቅንዳጠስ የምትባለዋን የግብጽን እና የግማሽ ግብጽ ወደ ሱዳን ጋር ያለው ግብጽ እና የሊቢያ የኑቢያ ገዢ ስለነበረች አገባትና እሷ መጀመሪያ ኢትዮጵያን ሲሰልል እሱ አስራው ነበር። ተይዞ ታስሮ ነበር ኢትዮጵያ ውስጥ አሌክሳንደር ሶኮልድ አሌክሳንደር ደ ግሬት ነኝ የሚለው እና ከዛ በኋላ ግብጽን ሊወስድ ሲል ግብጽ ሁሉም የእኛ ነበር ድሮ። በኋላ የኢትዮጵያ ቤተሰብ ተጣልተው ወደ ካይሮ አካባቢ ያለውን አጣ ነው እና በዚህ ጊዜ አሌክሳንደር ያን መጥቶ ሲይዝ አጼ ዋዜባ እሱን ሊደመስስ ሲል እቺ ሚስቱ ለምና ተታርቀው ከዛ በኋላ ካይሮ ላይ ሲነግስ የግብጽ ህዝብ አናውቅህም፣ አንቀበልህም አንተ ግሪክ ሲሉት ኢትዮጵያዊቷ ሄዳ የኢትዮጵያ ዘውድ ስትጭንለት ነው የተረጋጋለት። አሁን እሷ ዘውድ ከጫነችልህ እናምንብሃለን፣ እሺ እንገዛልሃለን ያሉት እና ግሪኮች ከዚህ በአሌክሳንድሪያን አካባቢ ሲወርዱ ብዙ መጽሐፍት አገኙ። የእኛ ኢትዮጵያውያን ፈርዖን ነበሩ ለብዙ ዓመት የግብጽን ስልጣኔ መሰረትን እኛ ነን እና የእኛን የፍልስፍና መጽሐፍ የስንቱን የሂሳብ መጽሐፍ ፒራሚድን የተሰራበትን የጂኦሜትሪ የመድኃኒት አልተረፈም። እነዛ ሁሉ መጽሐፍ ይዞ ሄደው ከዛ
ፕሮፌሰር ሁለት ደቂቃ ነው የቀረችኝ፣ ሰዓት ሊሞላልብኝ ነው
እና ይሄን አሁን እንዳልኩ ነው እኛው ራሳችን ነን ኢትዮጵያ የሚል ስም ለራሳችን ሰጥተን ነው።
በጣም አመሰግናለሁ። አንድ ጥያቄ መጥቶብኝ ነበር ከአድማጭ። ቅድም ሲያስረዱ ሐራራት ኤፌሶን ጎጃም ላይ ነው ብለው ነበር፣ ግን አንድ አድማጭ ደውሎ አውሮፓውያኖች ደግሞ ቱርክ ነው ያለው የሚሉት ይላሉ ኤፌሶን። እኔም አንድ ጊዜ ቱርክ ሄጄ ያየው መስሎኛል። በአንድ ቀን ብቻ ይሄን ነገር ምን ይላሉ?
አዎ ይሄ ወደ አርመን አካባቢ አለ ሐራራት የሚባል ሌላ ከዚሁ የተቆፈዘ መጽሐፍ ቅዱስ ላይ ሰምተው ያደረጉት ነገር ነው። እነሱ ስሙን የሰየሙት ገደል እና በረዶ ያለበት ለሰው ልጅ ጤንነት የማይስማማ ሰው ሊኖርበት የማይችል ቦታ ነው። የኢትዮጵያ አራራት ግን የኖህ መርከብ ያረፈበት ሊያርፍበት ይችላል። እላው ላይ ሜዳ አለ፣ አረንጓዴ ነው፣ ለምለም ነው፣ ወይን ጠጅ እሱ ተክሎ ጠጣ ይላል በአመቱ ኖ።
በጣም ጥሩ ፕሮፌሰር
ማማም ለወይን ጠጅ
ኦኬ ጌታዬ፣ ተስፋ እናደርጋለን ስዊድን መጥተው በበለጠ ለህዝቡ በፊት ለፊት ብዙ ነገሮችን የሚያስረዱት ይኖራል። የኤፌሶንንም ጥያቄ ያን ጊዜ እናነሳዋለን በድጋሚ። እስከዛው እጅግ በጣም እናመሰግናለን። መልካም ጤና። ጤና ይስጥልኝ ጌታዬ።
ጤና ይስጥልኝ። እኔም ድሮ አውሮፓ ኖር ስለነበረ እዛ ያላችሁ ወንድሞቼ ናችሁ እህቶቼ ናችሁ እና ደህና ሁኑልኝ። እስከምንገናኝ መልካም ገናና አዲስ አመት ይሁንልን።
ጤና ይስጥልኝ።
አድማጮች የዕለቱ ፕሮግራም በተከታታላችሁ መልክ ተጠናቋል። እስከ ሳምንት መልካም ሳምንት። Somebody answer